ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
مسلم مسلمات وتفملوا السلام عليكم عيد مبارك 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 لنا ولكم مؤمن مؤمنات وتفملوا السلام عليكم عيد مبارك 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 لنا ولكم تقبل الله صالح الاعمال لنا ومنكم
عيد مبارك مبارك
ለተጸጻቾች አላህ ሰጥቶን እንዴት ተረቀን ሳምንት ፎራመት ሲተካኮ ያንዱ ሲመጣ አላህ በሰጠን በአላቶች ዒዱ ሲመጣ በሳምንቱ ዒድ በጁማዓም ባመጥ ዒዶቹ ዒድ ሙባረካን ለአላህ ባሮች ለሙስሊሞቹ ዒድን ሙባረክ 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 ለና ወለኩም ሙስሊም ሙስሊማቶች በሙሉ السلام عليكم عيد مبارك 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 لنا ولكم مؤمن مؤمنات وسلموا السلام عليكم نبي محمد باستمرون بفلقاتهم يا للمسلمات كن لدون ويماماراتهم كادن كحوا زرع زروس ومكافتاتا مسلم استبدوا دمكم لجنة بلتا عيد مسلم مسلمات وتفملوا السلام عليكم عيد مبارك 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 لنا ولكم مؤمن مؤمنات وتفملوا السلام عليكم عيد مبارك 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 لنا ولكم تقبل الله صالح الأعمال لنا ومنكم زرقان قاكلم صوتها سايلي بتفتوى سلطان هات مارك سايفرجو بانوان واراتيو قول لغو تكشا بيغتمو بإسلام لباتيو وبت دمكتو فنتكو عند ملكاتيو لاندو فتاري مزقان عمكو دون نعيدو ملاك فبارنا قوت ما يقواقتو مريت وردو عيد مبارك 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 لنا ولكم مسلم مسلماتو تفملو السلام عليكم عيد مبارك 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 لنا ولكم مؤمن مؤمنات وتفملوا السلام عليكم قتيالو من قد حقنا مت اسلام لونا وندمه توتون انتين سلسلمنا يرمضانون ورشنين وينيان انقدا بالله اكبر بالصلوات سدم بميدا لا دليلات قيامة كن لما ورست لا باند لبلا الله تبدد المسلم بملا يرن باني
ሰላም ጤና ይስጥልን ውድ አድማጮቻችን፣ እነሆ የእሁድ ፕሮግራማችን። ዛሬ አርብ በተከበረው የኢድ ሙባረክ እንኳን አደረሳችሁ ሙዚቃ ተጀምሯል። በዚህ አጋጣሚ ዳግማዊ ትንሳኤ ነው ዛሬ። የሁለቱንም ሃይማኖት ለምታመልኩ ውድ ወገኖቻችን ዘመዶቻችን እንኳን አደረሳችሁ እንላለን። ትናንት በጣም ደስ የሚል ኤልያስ አንተም ነበርክ። ዝግጅት ነበረ። የወንድማችን የዋቆና የህታችን የባህይሏ የጋብቻ ስነስርዓት ተፈጽሞ ነበር። በተፈጥሮ የሰው ልጅ ሶስት ነገሮች አሉት የሚፈልገው ከሌላ ሰው ማለት ነው። አንድ መወደድን፣ ሁለተኛው ደግሞ መከበርን፣ ሶስተኛው ደግሞ ሁለቱ ካልሆነ መፈራትን የሚሉት አለ። የሰው ልጅ ስነ ልቦና አጥኚዎች መወደድን ከሁሉ በላይ መወደድን እንድትወደው እንድትወዳት እንድትወደህ፣ ሁለተኛው ደግሞ እንዲያከብርህ እንድታከብርህ፣ ካልሆነ ደግሞ እንድትፈራህ። ይሄ ወንድማችን ግን እኔ እስካወቅኩት ድረስ ፈጣሪ የመረቀው ሰው እኔ እንደሱ አይቻላቅም። በእውነት ፈጣሪ የሚወደው እግዜር የወደደው ሰው ቢኖር ለእኔ እሱ ነው። ብዙ ጊዜ እዚህ አካባቢ ፍቃድ የሌላቸው ስደተኞች ሲመጡ ካለችው የራሱን ገንዘብ አውጥቶ ምግብ አብልቶ ቤት ተከራይቶ፣ እንደውም በቅርቡ አንተም ታውቃለህ አንድ ምንድን ነው ወንድና ሴት የሰማሁት ምንድን ነው ባቡር ጣቢያ ማደሪያ ተው ከውጭ መጥተው ሲንገላቱ ተደውሎ ተነግሮት ሄዶ አምጥቶ ቤት ተከራይቶ ምግብ አብልቶ መቋቋሚያ ገንዘብ ሰጥቶ፣ እኔ እንደዚህ አይነት ሰው በህይወት አይቻላቅ። አንድ ነገር አንሳለት ዋቆን፣ አሁን ስሙ ምን እንደሆነ ታውቃለህ? ችግር የለም ነው። ምንም በለው ምንም ችግር የለም ምንም በለው ችግር የለም ነው የሚለው። እና ይሄ ሰው ለእኔ እግዚአብሔር የሚወደው ሰው ነው። አንዳንዶቻችን እኮ በሆነ ባከኔ ጀምሮ በሆነ ባልሆነው በቃ ያዙን ልቀቁን እንላለን። ስንበሳጭም ትንሽ ነገር ሲያበሳጭን እሱ ልጅ ረጋ ብሎ ምንም ችግር የለም ነው ሁሉ ነገር። እና የዚህ ወንድማችንና የእህታችን የባህሏ ምንድን ነው የጋብቻ ስነስርዓት ትናንት ተፈጽሟል። እንኳን ደስ ያላችሁ፣ ትዳራችሁ የአብርሃም የሳራ ይሁንላችሁ። ዋቆም ረጋ ያለች ጸባይ ያላት ጥሩ 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 የሆነ ካራክተር ያላት ኢትዮጵያዊት ሚስት ነው ያገኘው። በነገራችን ላይ ትናንትና የሰማሁት 18 ዓመት አብረው ነበሩ ነው ያሉኝ እዛ እንትኑ ላይ 15 ዓመት ነው 17 ዓመት አብረው ነው ያነበሩ። በቃ በልጅነት ነው የተዋወቁት፣ እስካሁን ድረስ ነው አሁን ተጋቡ። እና እንኳን ደስ ያላችሁ ዋቆና በኃይሏ፣ ትዳራችሁ የአብርሃም የሳራ ይሁን፣ መልካም ትዳር ይሁንላችሁ። ይችን ሙዚቃ እንጋብዛችኋለን። በድጋሚ ጤና ይስጥልን ይያልን ውድ አድማጮቻችን የዛሬው ፕሮግራማችንን በተመለከተ በቅድሚያ ስዊድን ውስጥ ወደ 19 ዓመት በወንጀል ሳይፈረድበት በስር ላይ እንደ ስር ነው የሚቆጠረው የሚተቀመጠው ዳንኤል ተፈራ የተባለ ወንድማችን ያለበትን ችግር ለኢትዮጵያኖች ማስረዳት ስለሚፈልግ በዛሬው ዕለት ከሚረዱት ሌሎች ጓዶች ኢትዮጵያኖች ጋራ ሆኖ ካለበት ቦታ ከሱ ጋራ ለምን እንደታሰረ ምን እንደሚያስብ ምን ማድረግ እንደሚቻል የተሞከሩት ነገሮች በሙሉ እንወያያለን። እናንተም አድማጮችም ይሄንን ወንድማችንን ሰው ከሞተ በኋላ ሳይሆን በህይወት ይያለ መርዳት ስለሆነ ምን እንደምናደርግ ሐሳብ ብትሰጡን ደስ ይለናል። ዜና እንደተለመደው 5 ሰዓት ይቀርብና ባለፉት 2 ሳምንታት የተከታተልናቸውን የፕሮፌሰር ግርማን ውይይት ፍኖተ አማራን በተመለከተ የተባለው መጻፉን በተመለከተ ከሱ ጋር እናደርገው ውይይት ዛሬም ይኖረናል። እንግዲህ መጻፉን ከዚህ ቀደም በየተናገርኩት ጫፍ ጫፏን ነው የነካናት በጣም ብዙ ታሪክ ያለው ነው። ይሄንንም በዚሁ ለመከተል ብለን ምንም እንኳን ዛሬ ፕሮፌሰር ብርሃኑ ጀርመን ለስብሰባ የኢትዮጵያኖችን ጉዳይ በተመለከተ ካለም አቀፍ ድርጅቶች ጋር ለመወያየት ስብሰባ እንደሄደ ነግሮናል። ከዛው በቀጥታ ከሱ ጋራ የሶስተኛውን ክፍል ውይይት እናደርጋለን። ሐሳብ ካላችሁ ስለመጻፉ ምንም እንኳን መጻፉ እዚህ ሀገር አልደረሰም ግን ከሰማችሁት ወይንም ከመጣውቁት በስማ በለው አሳብ መጠየቅ ይችላልላችሁ በቀጣም ደግሞ እናንተ መጠየቅ ይችላልላችሁ። እንግዲህ ፕሮግራማችን ይህን ይመስላል። ፕሮግራማችን እስከ ፍጻሜው ድረስ ማለትም እስከ 6 አድረስ ይቀጥላል። አስተያየት ጥያቄ ትችት ወዘተ ማንኛውም ነገር እናስተናግድ መሆናችንን እየገለጽንላችሁ ይሄንን ትችታችሁን አስተያየታችሁን ድጋፋችሁን ማንኛውም ነገር ለመግለጽ የምትፈልጉ በስልክ ቁጥር 08191100 ደግሞ አለው 08191100 ደውሉልን እናስተናግዳችኋለን። መልካም ቆይታ።
አባታችን በሰማያት ያለ ተለይቶ ይሞገስ ክብር ስምህ ከሰማይ ከላይ ከሰማያት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ።
አድማጮቻችን እንግዲህ በመግቢያ ፕሮግራም ላይ እንደገለጽኩላችሁ ወንድማችን ዳንኤል ተፈሪን በተመለከተ እሱን እስከዛሬ ይደሉት የነበሩት በአካባቢው የሚገኙ ኢትዮጵያኖች ናቸው። እሱንና ጓደኞቹን በቀጥታ በስልክ ለማነጋገር እንሞክራለን። ምናልባት ከስልካቸው ራቅ ብትከመኑ ከሬዲዮኑ ራቅ ብትሉ በእንትን የሆነ ድምጽ ይፈጠራል። ሃሎ ሰሙኛላችሁ?
አዎ ይሰማላ።
አዎ ግን አንድ የሆነ እንትን አለ፣ ኤኮ ነገር አለ።
አዎ ይሰማል እንትን ባናለ።
እንግዲህ ሞክር፣ ምንም ማረግ አንችልም፣ እንቀጥል። ሰላም ሰላም ወለላው፣ ሰላም ደረጀ፣ ሰላም ዳንኤል። ዳንኤል አጠገባችሁ አለ ወለላው?
አላው።
ሰላም ዳንኤል፣ መጀመሪያ ከሱ ጋራ ሰላም ዳንኤል፣ እንደምን ነህ?
ደህና እግዚአብሔር ይመስገን ደህና ነኝ።
እንዴት ነው አሁን ጤናህ ሁኔታው? አንድ ሰሞን ጥሩ አልነበረም ሲባል ሰማ ነበር። እንደውም ደብድበው ህዛው ያለበት እስር ቤት ውስጥ ስህን ሁሉ አውልቀውታል የሚል ወሬ ሰምቼ ነበርና እንዴት ነበር አሁን? እንዴት ነው?
አደና ነኝ አሁን።
ጤና ደና ነው?
ደና እግዚአብሔር ይመስገን ደና ነኝ።
ኦኬ፣ ባንተ ካንተ ጋር እንጀምር ዳንኤል። እስቲ ከዚህ በፊትም ኢንተርቪው አድርገንህ ነበር፣ ግን እስቲ ምናልባት ያልሰሙ ሰዎችም ካሉ የማያውቁ ያንተን ኬዝ በኢትዮጵያም ውስጥ በሆኑ ሚዲያዎች ላይ አውጥተው ነበር፣ እንዲወጣ አድርገው ነበር። እንደውም ጠቅላይ ሚኒስትር አብይ አህመድ ይርዱኝ ሁሉ ብለህ ተማጽነህ ነበር። ቤተሰቦችም ሁሉ በሆነ ቴሌቪዥን ላይ ቀርበው ስለ አንተ ሁኔታ ሲናገሩ ነበር እና እስቲ ምንድን ነው ንገረን፣ እስቲ ላልሰሙ ሰዎችም እንዲያውቁ ምንድን ነው በምን አይነት ሁኔታ ነው የተያዝከው የታሰርከው? እስር ቤት ነው ምንድን ነው? እስቲ ይህንን በራስህ አንደበት ንገረን።
እኔ የመጀመሪያ ጊዜ ስመጣ ለአንድ ሴት እንትን ባቡር መንገድ ላይ ቀይ ነገር አጠጥሳኝ ደፈረኝ ምናምን ብላ አሳሰረች።
ኦኬ፣ ከዛስ ምን ሆነ?
ከዛ ወደ እስር ቤት ወሰዱኝ። ከዛ ላ 20 ዓመት በእስር ነው ያለሁት።
እስር ቤት ነው ያለኸው ወይስ ሳይካትሪክ ክሊኒክ ነው? ምንድን ነው?
ሳይካትሪ ይላሉ እንጂ እስር ቤት ነው።
ምንድን ነው እስር ቤት ውስጥ የምታረገው? ምንድን ነው የሚደረገው እስር ቤት ውስጥ?
ያው ይቆለፍብሃል እንደ ማንኛውም ሰው።
ለምን ፍርድ ቤት ነው የፈረደብህ? ይሄን ያህል ዓመት እስር ቤት ትቀመጣለህ፣ ቅጣት ይሄ ነው ብሎ ተወስኗል? ስንት ዓመት ነው?
አልተወሰነም።
ስለዚህ እስር ቤት አይደለም ማለት ነው። ፍርድ ቤት በየጊዜው ፍርድ ቤት ትቀርባለህ አይደለም? እንደማቀርብ
ትቀርባለህ ፍርድ ቤት በየጊዜው።
ምንድን ነው የሚሉት?
ያው ሕክምናው ይቀጥል ነው የሚሉት።
ምን አይነት ሕክምና ነው?
እኔ ምንም አውቀው ነገር የለም። ሕክምናው ይቀጥል ይላሉ።
ይሄን በተመለከተ የሞከርከው ሙከራ አለ እንዲረዳህ የኢትዮጵያ መንግስትም ይሁን ሌሎችም ጓደኞች እንደሚረዱ አውቃለሁ። ምንድን ነው እስካሁን ድረስ ያገኘው እርዳታ? ምንድን ነው ህዝብ ሊረዳህ የሚችለው? እስቲ ይህን ንገረን።
እኔ ኤርትራያኖችም ኢትዮጵያኖችም ተባብረው ከዚህ ጉድ እንዲያወጡኝ 20 ዓመት በስር ነው ያለሁት እና እማጸናቸዋለሁ የኢትዮጵያን ህዝብ እና የኤርትራን ህዝብ።
አንተ ኢትዮጵያዊ ነህ አይደል?
አዎ።
የኢትዮጵያ መንግስት ኤምባሲን አነጋግረሃል?
አነጋግሬያለሁ። አዎ፣ መጥተው ጠይቀውኛል።
እሺ፣ መቼ ነበር የመጡት?
ባለፈው አመት መጥተው ጠይቀውኛል።
እሺ፣ ምን አደረጉልህ?
ኖስሮ አለ ምናምን ነገር ቢሏቸው እነሱ ደግሞ አይሆንም አሉ።
ለምን?
ኢትዮጵያና ስዊድን ስምምነት ስለሌላቸው ነው ምናምን ነገር አሉ።
አንተ የተፈረደብህ እስረኛ ነህ እንዴ?
እንጃ።
ከተፈረደብህ ደግሞ ይህን ያህል አመት ወይንም ስዊድን ደግሞ የሞት ቅጣት የለም የእድሜ ልክ ወዘተ ተብሎ ይፈረዳል ፍርድ ቤት ከሆነ። አንተ ደግሞ አልተፈረደብህም፣ ዝም ብለህ ነው በየፍርድ ቤት ጊዜው ፍርድ ቤት ትቀርባለህ፣ ይቀጥል ህክምናው እያሉ ነው የሚመልሱ እንደነገርከኝ። እስቲ አጠገብህ ያሉትን በነገራችን ላይ ሀገር ቤት ዘመዶች ቤተሰቦች አሉ፣ መቼም ያለ ቤተሰብ የሚፈጠር ሰው የለም።
እናቴ ስደክም ቆይታ ውጭ ጉዳይ ሚኒስቴር በሙሉ ስትመላለስ ቆይታ ሞተች። አባቴም እንደዚሁ ተናደው ሞተ። እህትና ወንድሞች አሉኝ።
ምን ይላሉ እነሱ?
እነሱማ የውጭ ጉዳይ ሚኒስቴር በየጊዜው ይሄዳሉ።
ምንድን ነው የሚያገኙት መልስ?
እኛ እናስጨርሳለን ይላሉ እንጂ ምንም ነገር የሚያደርጉት ነገር የለም።
እስቲ አጠገብህ ወለላው አለ፣ ደረጀም የሚያዳምጥ ይመስለኛል። ደረጀ፣ አንተም በሌላ ስልክ ላይ ሆነ ታዳምጣለህ አይደለም?
አዎ፣ እየሰማሁ ነው።
እስቲ ከማን ልጀምር? ወለላው አጠገብህ ስለሆነ እስቲ ከወለላው ልጀምር። ወለላው፣ እንዴት ነው የዳንኤል ጉዳይ? እዛ አካባቢ ያላችሁ እንደምትረዱ ታውቃለህ። እስቲ ስለ አጠቃላይ ስለ ዳንኤል ሁኔታ ንገረን።
አዎ፣ እንግዲህ የዳንኤል
የዳንኤል ጉዳይ በጣም ጨለማ ነው። አክታጫ ወዴት እንደሄደም አይታወቅም። ወደፊት ተስፋ ምንም የሚታወቅ ነገር የለም። በየስድስት ወሩ ይሰበሰባሉ ዶክተሮች ወይም ዳኞች፣ ሕክምናው መቀጠል አለበት ብለው ይወስኑበታል። እኔም ሁለት ጊዜ ተገኝቻለሁ እዛ ፍርድ ቤታቸው። መቀጠል አለበት ነው የሚሉት። ምንድን ነው ያለበት? አይ ከዚህ ቢወጣ በሽታው አስጊ ስለሆነ መቀጠል አለበት። እኔ እስከማየው ዳንኤል ምንም አይነት ችግር ያለበት ሰው አይደለም። አስተዋይ ነው፣ ያስባል፣ ምን ማድረግ እንዳለበት ያውቃል። ልክ አገር ቤት ያለ ነው የሚመስለው። ይሉንተኛ ነው። አብረን ወጥተን እንኳ እሁድ እሁድ ከእኔ ጋር አብሮ ይወጣሉ። ወደ ቤተክርስቲያን እንሄዳለን። ከአምስት እስከ ስድስት ሰዓት አብረን ነው የምናሳልፈው፣ ሙሉ ቀን ማለት ይቻላል። ሰዓቱን እንኳን ዝንት አያደርግም። በሽተኛ ማለት ሊረሳ ሌላ ነገር መጥፎ ነገር ሊሰራ ይችላል። ከሚገርም ቤተክርስቲያን ሄደን አብሮ ቆይቶ መጨረሻ ላይ ፊክ አድርገን አጽድቶ ወንበር ደርድሮ ከህዝቡ ጋር አብሮ ተጫውቶ ህጻናቶች ጋር ተጫውቶ ምን ብሎ ነው የሚመጣው? እና በጣም ነው የሚያሳዝነው። በዚህ ደረጃ ሰውን በሽተኛ ነው ብሎ ማስቀመጥ ያሳዝናል።
በሽተኛ ነው ሲሉ ምን ማለታቸው ነው? ምን አይነት ህክምና ነው የሚያደርጉለት? ዝም ብሎ በሽተኛ በሽተኛ እያሉ
እኔ ምን ህክምናውን በትክክል አላውቀውም። ምን አይነት ህክምና እንደሚሰጡ የአእምሮ በሽተኛ አእምሮ ላይ ችግር አለበት ነው የሚሉት። እኔ እስከሚገባኝ በዚህ ባገኘሁት ከሁለት ዓመት በላይ በጣም የቀረበ ግንኙነት አለን። ቢያንስ በሳምንት ሶስት አራት የስልክ እንደዋወላለን። እሁድ እሁድ ሙሉ ቀን ማለት ይቻላል አብረን ነው የምንውለው። ቤተክርስቲያን ወጣለን፣ ከዛ ወጠን ከተማ እንሄዳለን። ምንም አይነት ነገር አላይበትም። ሰዓቱን ጠብቆ ነው የአንድ ቀን ያገኘውን ሰው እንኳን አይረሳም፣ ስሙን አይረሳም፣ ስልክ ቁጥር እንኳን በስክሪፕቱ አይጽፍም። በሙሉ የሚጠይቁትን ሰዎች ስማቸውን ስልካቸውን በቃሉ ይነግርሃል። አይደለም እዚህ ያለ አገር ቤት ያሉትን እንኳን አይረሳም።
እነዚህ ሰዎች ምናልባት የላቦራቶሪ ወይንም ደግሞ ምርምር ዝም ብለው እያደረጉበት ይሆን?
ምን ይታወቃል። እኔ የምጠራጠረው የሆነ ከበስተጀርባው የሆነ ነገር አለ ነው እንጂ በዚች ሀገር ውስጥ ስንት ነገር ያደረጉ አሉ። ነፍስ ገለው ነፍስ የገደሉ ሰዎች ተፈርዶባቸው ወጥተው እኮ ቫኬሽን ተሰጧቸው እንተመስተር ተሰጧቸው ወጥተው ሳምንት ሁለት ሳምንት ወርቆ ይተው ይገባሉ። እንደፈለጋቸው ነው።
የሰው ልጆች መብት የሚከበርበት ሀገር ነው እየተባለ እንደዚህ አንድን ሰው ሳይፈረድበት 19 ዓመት አስሮ የሳይካትሪ እንትን ውስጥ አስሮ ማስቀመጥ፣ ያውም ደግሞ በደንብ ሁሉ እኔ ጋር ሲያወራኝ የሚናገረውን ሁሉ የሚያውቅ የሚያስበውን ወደፊት ምን እንደሚያስብ ሁሉን ነገር የሚያውቅ ሰው፣ እንዲህ አይነት እርምጃ በምን በእኛ ድክመት ነው እንዳልል ያልተሞከረ እንደሌለ አውቃለሁ። ደብዳቤ ጽፈናል፣ ለፍርድ ሚኒስቴር ደብዳቤ ጽፈናል፣ ለሶሻል ሚኒስቴር ደብዳቤ ጽፈናል፣ ለእኔ ድሮ መስሪያ ቤት ጽፈናል። ሁሉም የሚሰጡት መልስ እኛ ባጭሩ እኛን አያገባንም ነው። ምን አይነት እንትን እንደሆነ አይገባኝም። እስቲ ደረጀ ትሰማኛለህ?
አዎ አህመድ እየሰማኋቸው ነው።
እስቲ ደረጀስ ምንድን ነው የምታስበው? ቆይተን ደግሞ አንተውን ካልክ በኋላ አንድ ሙዚቃ እናሰማና ምን ይደረግ ወደሚለው እንሄዳለን። እስቲ ምንድን ነው በአንተስ በኩል ያለው የዳኒ ጉዳይ ምንድን ነው የሚታይ?
እስቲ ምናልባት ጥሩ የሚሆን የሚመስለኝ እንዲሁ ባጭሩ ሂደቱን ልግለጽና ከዛ በኋላ እንዴት ቢሆን ይሻላል የሚለው ላይ ሀሳብ ብሰጥ።
በጣም ቆንጆ።
እንግዲህ ዳንኤል የሚያሳዝን ወንድማችን ነው። እዚህ ሀገር የመጣው በ2004 ነው። ወዲያውኑ በ2005 የቫርምላንድ ኪንግስ ሬት የሚሉት ፍርድ ቤት ፈርዶበታል። የፈረደው ደግሞ እንደመጣ የነበረው እዛ ፊሊፕ ስታድ የሚባል ከተማ ነበረ፣ ደቡብ። ከዛ የተፈረደበት ምንድን ነው? ቅድም እሱም እንደገለጸው ሴትን ልጅ በመድፈር የሚል ነው። ግሮቭ ቮልድ ታክት ወይም በእንግሊዝኛው አግራቬትድ ሬፕ የምንለው ማለት ነው። እሱን ነው ጠቅሰው የወሰኑበት። ሲወስኑ ምንድን ነው በወቅቱ የጤና ችግር አለበት፣ የአእምሮ ችግር መቃወስ ችግር አለበት። ስለዚህ ያንን ሊታከምና ወደ ሀገሩ ውትቢስን እንግዲህ የተወሰነበት እኔ እንዳየሁት ስለዚህ ምንድነው የሆነ ያለው አሁን ልክ እንዳሉት የጤና ችግሩን ግን ጤናው ተሻሽሏል አልተሻሻለም የሚለውን ብቻ የሚያይ አድሚኒስትሬቲቭ ኮርት አለ የሌላውን ይሄ ከመብት ጋር ከምናምን ጋር የተያዘውን ጉዳይ አናይም ነው የሚሉት እኔም ተገኝቼ አቃለሁ እዛ ፍርድ ቤት ውስጥ በቀጥታ በየስድስት ወሩ እየተሰበሰቡ ህክምናው አሁን ዳንኤል የተሻለ ነው የተሻለ አይደለም የሚል ነው አንድ አሁን የተሻለ ትንሽ መሻሻል አሳይቷል ሲሉ በብዙ ትግል ፍሪጎንግ የሚሉት አለ ትንሽ ወጣ ብሎ እዛው አካባቢ ዞር ዞር ብሎ ንፋስ ተቀብሎ መምጣት ከተማ ሄዶ ከእንትኖች ጋር ከፐርሶኔሎች ጋር ከነሱ ጠባቂዎች ጋር ሬት ሲካትሪስ ካሪጅናል ክሊኒካል ነው የሚባለው ሱንስዋል ውስጥ ከዛ ኢካ ወይ የሆነ ቦታ ሄዶ የሚፈልገው ነገር ካለ ይዞ እንዲመጣ ወይም ከተማ ዞር ዞር ብሎ እንዲመጣ አይነት ነገር በሳምንት በቀን 2 ሰዓት በሳምንት 4 ሰዓት እንዴ እሱ ነገር ትንሽ እየሰፋ የመጣበት ሁኔታ አለ ግን ያም ሆኖ ዳንኤል አሁን 19 አመቱ ነው እዚህ አገር ላይ የድሜውን ግማሽ ማለት ነው ኦልሞስት በቃ እየባክኖ ያለ ልጅ ነው የሚያሳዝን ልጅ ነው ከዛ በመቀጠል እንግዲህ ወዲያውኑ ከኔ ጋር እንደተዋወቅን በ2016 አካባቢ ነው ትዝ ይለኛል ለኢሚግሬሽንን አይ እንደዚህ ከሆነ ለምን ወረቀቱ ተሰጥቶት እንደማንኛውም ሰው መብቱ ተከብሮ እንደማይለው የሚል አሰብንና
የመኖሪያ ፈቃድ ማለት ነው
አዎ የመኖሪያ ፈቃድ ተሰጥቶት በአግባቡ ለምን እንደማይኖረው የሚል ክርክር አቀረብን በኋላ ማይግሬሽን በርከት አይ እሱን ለማድረግ አንደኛ በፖለቲካ አያሟላም በሁማን ራይት አያሟላም ያ ሁሉንም ጠቅሰን ነበር እንትን ያለው የተከራከር ነው በህክምና የሚል ነበር ያተኮር ነው የህክምናው ግን ሐኪም ቤቱ አገሩ ቢሄድ በትክክልም ህጋቸው እንደዛ ነው የሚለው አገሩ ቢሄድ ህክምና የማያስገኝለት በሽታ ከሆነ ብቻ ነው እንትን መኖሪያ ፈቃድ የሚያሰጠው የሚል መልስ ሰጡ ከዛ መልሰን አኪም ቤቶቹን ጠየቅን ለምን ማስተፉለት አለን እነሱ ደግሞ አኛ አናቅም አሉ አገሩ ቢሄድ መታከም ይችላል ይሄን ነገር አይችልም የሚለው ማማውቅ አንችልም አሉ በኋላ በሌላ 6 ወር ፍርድ ቤት ሲንተሲቭ ሲቀር ለምን አታጣሩም በኤምባሲያችሁ በኩል ይሄንን ማጣራት ይችላልላችሁ እዛ ኤምባሲ አላችሁ የሚል እንትና አለን ዳንኤልም በኤምባሲዎች ጋር ኮንታክት አድርጎ ከአማኑኤል ሆስፒታል እዛ እኛ ጋር ቢመጣ መታከም ይችላል የሚል አይነት ወረቀት ወደ ኤምባሲ መጣ ከዛ ያ ከመጣ በኋላ በርግጥ ሐኪም ቤቱ ሞክሮ ነበር ፕሮሰስ ለማድረግ ሊልከው ማለት ነው ወደ አገሩ ፕሮሰስ ያደረጉ ያለ በቃ እንደውም ዶክተሩ ትዝ ይለኛል በዛ ነው በሶስት ግፋቢል 3 ወር እንደው በጣም ቢዘገይ 4 ወር 5 ወር ውስጥ አገሩ ይዛባል ብሎኝ ነበር ተስፋ ያደረግ ነው ምክንያቱም የመኖሪያ ፈቃድ ካላገኘው ወደ አገሬ ገብቼ ልሙት አገሬ ላይ በቃ ልክ ኢትዮጵያ ምድር እንደረገጥኩ ልሙት የሚል አቋም ነበረውና ያ ፕሮሰስ ተጀመረ በመሃል ሶሻል ስትረልሰን ጣልቃ ገባ አይ መሄድ ይችላል ብላችሁ መወሰን ትችላላችሁ ግን የመሄዱን ጉዳይ በሚመለከት እኛንን እናየው አሉ እነሱ አዩና ሶሻል ስትረልሰን ምን ወሰነ ወደ አገሩ ለመላክ የሚያስቸግር ነው የህግ ባለሙያዎቻችንን ስናማክር ስለዚህ ይሄን ጉዳይ ፍትህ ሚኒስትር ይየው ብለው ወሰኑ ሶሻል ስትረልሰን ስለዚህ ሹስቲስ ሚኒስተር ደግሞ አየው እነሱ ብለው ወሰኑ ቀደም ልክሱ እንዳለው ከኢትዮጵያ ጋር ወንጀለኛ የመቀያየር እንትን ስለሌለ ምንልቀው አንችልም የሚል ውሳኔ ላይ ደረሱ። ይሄ ልጅ መኖሪያ ፈቃድ የለውም እንደሌላው አሁን እዚህ
ሄሎ
ሰዎች ለምሳሌ ስድና ያመሩሽ ከሆኑ ቤተሰቦቻቸው አሉ ይጠይቋቸዋል እነሱም ቤተሰብ ይሄዳሉ እንደዚህ ዳንኤል ይሄ እንትን የለውም እድል የለውም ወደ ሀገሬም ልሂድ ሲል እንግዲህ መሄድ አይችልም ይሄ ልጅ በዚህ ሁኔታ እንዴት ነው እድሜ ልኩ በቃ በዚህ ሁኔታ ነው ወይ ህይወቱ የሚያልፈው ይሄ ልጅ የሚለው በጣም 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 ሁላችንም እዚህ ያለን ኢትዮጵያውያኖች ልናስብበት የሚገባ አንድ ነገር ከሆነ በኋላ ሰው እንትን ማለት ሳይሆን በህይወት ያለ ማድረግ የሚቻለውን ማድረግ ተገቢ ነው የሚል እምነት ነው ያለን አመድም በዚህ ጉዳይ ላይ አብረን ብዙ ጊዜ ወለላውም ሌሎችም የተወሩም ያሉ በጣም በወቅቱ ድሮ ያገኙት ሲመጣ የሚረዱት ሰዎች አሉ በየጊዜው እየተሰባ ባገኘነው አጋጣሚ እየተሰባሰብን በሱ ጉዳይ እንወያያለን። አሁን የሚያሳዝነው በመሃል ማይግሬሽን ወርከር እቺ እንኳን በየወሩ የምትሰጥ የሆነ ትንሽ የፖኬት ምን ያለች የማይግሬሽን ብዙ ሰው ያውቀዋል።
ያለጥ ሳሙና ለምናምን ለንጽህና ምናምን የግድ
ምናምን ብለው የሚሰጡት እሱን እንኳን አቆሙበት ማለት የሚያሳዝን ነው። ይሄ ልጅ ለጥርስ ብሩሽ መግዣ ይሄ ለንጽህና መጠበቂያ ተው ሻይ ወጥቶ መጠጣት አይደለም። ይሄንን እንዴት እየለመነ ከሰዎች እየረዱት እንዴት ይሆናል? እና ስዊድን ውስጥ ቢታሰብ አይደለም ብለንም ተከራከርን። በኋላ ከፍተኛ ፍርድ ቤት ይሄንን ስንከራከር ከፍተኛ ፍርድ ቤት ልክ ነው አለ። ምክንያቱም ያ ውሳኔ የተወሰነው ገንዘብ መከልከል የተጀመረው አገራቸው ሂዱ ተብለው ላልሄዱ ሰዎች ነው። እሱ ግን ወይ ወረቀቴን ስጡኝ ካልሆነ ሀገሬ ልሂድ ብሎ እየለመነ እሱ ላይ ሊሰራ አይገባም። ይሄ ህግ ተግባራዊ ሊሆን አይገባም። ምክንያቱም ልሂድ እያለ ነው፣ አትሂድ ካላችሁ ፖኬት መኒ መስጠት አለባቸው የሚል ነው። ከዛ ከፍተኛው ፍርድ ቤት ኦኬ ልክ ነው ይሄ ክርክር ብሎ የማይግሬሽንን ክርክር ውድቅ አደረገው። መጨረሻ እንደገና ማይግሬሽን ያው ይሄ ሁከት ይወገድልን የምንለው አይነት ክስ አቀረበ እና አሳገደው ውሳኔውን በበላይ ፍርድ ቤት። ስለዚህ ገንዘብ ከማይግሬሽንም አያገኝም። በኋላ እንደገና በስንት ጥረት አሁን ዝም ብሎ ለልብስ መቀየሪያ ብለው የዛን ሩብ ማይሆን ማይግሬሽን የሚሰጠውን ሩብ ማይሆን የውሸት እንትን በጣም ትንሽ ብር ዝም ብሎ ከእንትን ያገኛል። ምንድን ነው ኮሚዩን እነሱም እግዚአብሔር ይስጣቸው ያንን ማድረጋቸው። በተረፈ ግን ዳንኤል በጣም የሚያሳዝብ ሁኔታ ውስጥ ነው ያለው። መውጫው ምንድን ነው ወደሚለው እንሂድ። አሁን
እንመጣለን ደሬ ወደዛ እንመጣለን። ከዛ ቀደም ብለን አንድ ሙዚቃ እናንተም አዳምጡ፣ ለአድማጮቻችንም አንድ ሙዚቃ እንጋብዝና እንቀጥላለን። አሁን ምን መደረግ አለበት? ኢትዮጵያዊው ሰው ሲሞት ተረባርቦ መቅበር ነው ስራችን። ልክ ከመቃብር እንዳይነሳ ወይም መሞቱን ለማረጋገጥ የምንሰበሰብ ይመስለኛል አንዳንድ ጊዜ። በቁም መረዳዳት ነው ቁም ነገሩና እስቲ ምናድርግ እያንዳንዳችን? የወንድማችን ሁላችንም ችግር ነውና ወደዛ እንመጣለን። አንድ ሙዚቃ ከዛ ቀደም ብለን አድማጮቻችን እንጋብዝ።
Nashalun kasoddo manorno talamdo nao tawaddo manorno talamdo nao tawaddo kanchigar tazamdo manorno kanchigar tazamdo melkama insho shilan yaje besoddo kistane melkama sarge bohone dai tagar mai nijene melkama ummet nabide shisaro mrkate melkama aikotcheru shitao bijegese
Oh my
ደረጀ ወለላው እና ዳኒ አላችሁ?
አላና
በጣም ቆንጆ። እስቲ አሁን ችግሩን ካወራን በኋላ ለችግሩ እንዴት ነው መውጫው? ምን ሞክረው? ምን አይነት መፍትሄ ለማምጣት ነው? በደረጀ ልሞክር ልጀምርና እናንተም ደግሞ የሚመስላችሁን ለኢትዮጵያ ወገኖቻችሁ እንድታካፈሉ ድስተት ሰጣችኋለሁ። ደረጀ ጀምር።
እሺ አመሰግናለሁ አህመድ። ቀደም ለመግለጽ እንደመከርኩት ሁለት ነገር ነው። አሁን ባንድ በኩል መጨረሻ ላይ የዚህ አሁን ያለበት ሬት ሲካትሪስካ ኦሪጅናል ክሊኒካል ለኢሚግሬሽን መጨረሻ ላይ ወረቀት ሊሰጠው ይገባል ብለው ጽፈው ነበር። በርግጥ ማለት በተለይ የፍትህ ሚኒስተርና የስዊድን ፍትህ ሚኒስተርና የማህበራዊ ሚኒስተር ሶሻል ሰርቪስን ያን ውሳኔ ከወሰኑ በኋላ እንግዲህ የልጅ መሄድ ካልቻለ እዛ እንደገና ደግሞ እዚህ ያለበት ሁኔታ ጥሩ ስለአይደለ ከጤናውም አንፃር ከመሆኑ ሊሰጠው ይገባል የሚል ጠንካራ እንትልከው ነበር። ደብዳቤ አንብቤዋለሁ እኔም ራሴ። ያ እንግዲህ ተስፋ አድርገን ነበረ ኢሚግሬሽን ሊሰጠው ይችል ይሆናል የመኖሪያ ፈቃዱን ቢያንስ የሚል። ነገር ግን ያንንም አልተቀበለም ማይግሬሽን ወርከር። በትክክል አገሩ ቢሄድ መታከም አይችልም የሚል ነገር ካልመጣ በስተቀር በዚህ ወረቀቱን ልንሰጠው አንችልም የሚል ነው። ስለዚህ ሁለት የሚጋጩ ነገሮች ናቸው። በአንድ በኩል ሪጅናል ክሊኒኩ ቢሄድም ይችላል ብሎ ጽፎም ከዚህ ፊት አልሆነም። እንደገና ደግሞ ወረቀትም ይሰጠው ብሎም ጠንካራም ነገር ጽፏል። በሌላ በኩል ደግሞ የፍትህ ሚኒስተርና የማህበራዊ ሚኒስተር ከኢትዮጵያ ጋር ይሄ ወንጀለኞችን የመቀያየር ባይላተራል አግሪመንት የምንለው ነገር ስለሌለ ያንን ለመፈጸም እንቸገራለን የሚል በቃ ይሄ ብዥታ ያለበት ነገር ውስጥ ነው ያለው የዳንኤል እንትን እና በጣም የተወሳሰበ ነው። በዚህ ምክንያት መጨረሻ ላይ የመደረስንበት እንትን ምንድን ነው? እኛ እዚህ ያለን ኢትዮጵያውያን ብዙ ነገር ማድረግ በተለያየ ጊዜ እናደርጋለን እና አንዳንድ ጊዜ ሰዎች ከሞቱ በኋላ ሬሳ ለመላክ ምናምን ገንዘብ አዋጥተን እናደርጋለን። ይሄንን ሁኔታ ግን ለማስፈታት ምናልባት በጣም አሉ የሚባሉ ኢንተርናሽናል ሎየርስ ወይም ክሪሚናል ሎየርስ አሉ በሀገሪቷ። ይሄ ነገር ሲታይም ፍትሐዊ አይደለም በምንም መንገድ። ጠንካራ ጠበቃ ቢይዘው ሊፈታው የሚችል ነገር ነው። ስለዚህ ወይ ይሄ ልጅ ወረቀቱን አግኝቶ እንደ ማንኛውም ሰው እየኖረ መሆን አለበት ማንኛውም ነገር የሚሆነው፣ ካልሆነ ደግሞ አገሩ የመሄድ መብቱ መጠበቅ አለበት የሚለውን እያነጋገርን ያለንበት ሁኔታ ነው ያለው። ያንን ስናነጋግር ግን የጠበቃ ወጪ ያው ከፍተኛ ስለሚሆን ምናልባት እዚህ ያለን ኢትዮጵያውያኖች መተባበር አንችልም ወይ ያለ ማለት ከባድ ይሆናል ወይ 50 ሎሚ በሚለው እንትን ይሄን ማፍታት ያቀተናል ወይ የሚል ነገር ነው። መጨረሻ ላይ በሀሳብ ደረጃ እኛ ጋር ያለው የተለያዩ የሂውማን ራይትስ ድርጅቶች ሀገር ውስጥ ያሉ ኦምቡድስማኖች ምኖችንም ኮንታክት አድርገናል። ግን የተሻለ መውጫ መንገድ አይ ቲንክ ይሄ ጠንካራ ጠበቃ ይዞ ይሄን ጉዳይ እንደገና ማስፈታት ነው የሚል ነው በእኔ በኩል ያለው።
እንግዲህ እስቲ ወለላውና ዳንኤልስ ምን ትላላችሁ? ምንድን ነው መፍትሄው? የደረጃ ያለውን ሰማው እናንተስ ምን ታስባላችሁ? ራሱ ዳንኤልስ ምን ያስባል?
እኔ ደረጃ ያለው ሁሉ ጥሩ ነው።
ኦኬ፣ እሱ ያለውን ሐሳብ ተስማማበታል ማለት ነው?
አዎ ተስማማለሁ። ያበቃው እንግዲህ ተስማምቻለሁ።
እሺ፣ ለሱ ግን ያው ገቢ ገንዘብ ያስፈልጋል። እንደውም
እና ኢትዮጵያኖችና ኤርትራኖች ተባበሩኝ ነው ማለት።
ይገባኛል ይገባኛል።
ተባበሩኝ፣ እርዱኝ እርዱኝ ነው ማለት። እርዱኝ ነው ማለት። እርዱኝ ነው ማለት።
ወለላው ምን ትላለህ?
የኔም እንግዲህ ከደረጀ የተለየ አይደለም። ምክንያቱም ያሉት ፕሮሰሶች ሁሉ ተጀምረዋል፣ ተሞክረዋል፣ መደረግ የሚገባ ሁሉ ተደርጓል። አሁን ያለን አማራጭ በግላችን አንድ ወቅት ከደረጀ ጋር ተሰራት እናንተ ኢትዮጵያ ኮሚኒቲ ምን እናድርግ፣ ለምንድን ነው በግል ጠበቃ ቀጥረን ከተቻለ እዚህ ሀገር ካልተቻለ በአውሮፓ ሚኒስትር ቢሆን ለምን አንሞክር እንደሚለው ተነሳስተን ነው የነገር ሀሳብ የመጣው እና እኔ ይሄ መቀጠል አለብን። አሁን ደረጀ ብዙ ሄዶበታል፣ መቀጠል አለብን። በዚህ ሌላው መልዕክት ማስተላለፍ የሚፈልገው ምንድን ነው? ኢትዮጵያን ወይም ሀበሾች በአጠቃላይ በእንደዚህ አይነት በችግር ጊዜ እኔ በዚህ ባለሁበት አካባቢ ኢትዮጵያና ኤርትራ የሚለው በጣም የቀረበ ትብብር ነው ያለው።
ሰምቻለሁ፣ ነግራችሁኛል ቃሉ።
ስለዚህ
እንዳውም ምንድን ነው ያሉኝ አንዱ ኤርትራዊ እንዴት እናንተ ኢትዮጵያውያን ዝም ብላችሁ እንዲህ አይነት በደል ሲሰራ ታያላችሁ ብሎ በጣም አዝኖ ነው የተናገረው ብላችሁ ማን ነው ደረጃ አጫውቶኛል።
አሁን
ወለላው
አገኘ እና አስተርጓሚ ይዞ ነው፣ እንደውም ትግረኛ ነው የሚችለው አማርኛ አይችልም። አስተርጓሚ ይዞ መጥቶ በጣም ነው በቃ ያዘነው። እንዴት 18 19 ዓመት አንድ ሰው ታስሮ እንዴት ነው ዝም ብላችሁ ይታል አላችሁ እንዴ? ኢትዮጵያ ነው ነው ለምን ለኛ ታውቁን እስኪ እኛ ምን ንግባበት አይነት ሀሳብ ነው ያቀረበው ሰው።
ቀጥል።
ለኢትዮጵያን ወይም አጠቃላይ ለሀበሾች የማስተላልፈው መልዕክት ምንድን ነው? ዳንኤል በእንደዛ አይነት ሜዲያ ላይ ቀርቦ መናገር አይችልም። እኔ ጋር ቁጭ ብሎ ረዥም ሰዓት ማውራት ይችላል። የድሮ ታሪኩን ያወራኛል፣ ስለ ሀገር ቤት ያለውን እዚህ ያለ ብዙ ነገር ያወራል። ግን በእንደዛ አይነት የራሱን ጉዳይ ሲጠየቅ ኢትዮጵያ አየር መንገድ ሰራተኛ ነበር፣ ተፋለ ህይወት ነበረው፣ ቤተሰብ ነበረው፣ ልጆቹ ነበሩት እና በቃ እንባው ነው የሚቀድመው፣ ያለቅሳል። ይህን ነገር ሲያስብ
ማንም ቢሆን እንደሱ ነው የሚሆነው።
የልጁንና የልጆቹንና የባለቤቱን ፎቶግራፍ ይዞ የሰርጋቸውን ፎቶግራፍ ይዞ ሳይ እኔ በቃ እጨነቃለሁ።
በነገራችን ላይ ወለላው አንተንም ደረጀንም ጎተንበርግ ያሉትንም እህቶች አውቃለሁ። እዚህም አንድ ሌላ ወንድማችን አለ አክቲቭሊ የሚረዳ እሱም ደረጀ ነው የሚባለው ባልሳሳት። ሁላችሁንም በኢትዮጵያ ሬዲዮ ስም ከፍ ያለ ምስጋና አቀርብላችኋለሁ። ምክንያቱም በግላችሁ የምታደርጉትን ጥረት አውቃለሁ። አሁን እንደውም የተጀመረውን የጠበቃውን ጉዳይ እንግዲህ አዲስ ዴቨሎፕመንት ከሌለ በስተቀር ደረጀ ያነጋገራት ጠበቃ በጣም የታወቀች ነች። እኔም ራሴ አውቃታለሁ። በጣም የታወቀች ጠበቃ ነች፣ ሃይ ፕሮፋይል ጠበቃ ነች። ፖዚቲቭሊ የእሷ ፈርም የእሷ ድርጅት ይሄንን አስረድታችሁ እቀበላለሁ ብላለች ነበር ያለኝ ደረጀ። ያንን ነገር እንዴት ነው ደረጀ? አሁንም እንደዛው ነው ወይስ በምን ሁኔታ ነው ያለው?
አዎ፣ መጀመሪያ አናግሬያቸው ያው ሮድ ጊቪንግ ቲድ የሚሉት አለ፣ በዛ ጊዜ ተጠቅሜ ነው እንትን ያልኩት። በኋላ እንዴት ፕሮሲድ ማለት እንዴት እንደምንቀጥልበት አፍረድቻቸው በጣም አዝነው እንትን ብለዋል። እንዴት እንደምንቀጥልበት ሁለተኛ ዙር ባረግነው ውይይት ላይ የግድ ዳንኤል ራሱ ያው እዚህ ሀገር እንደዛ ነው ራሱ ባለ ጉዳዩ ራሱ እንትን ማድረግ ያለበት ቢሉት ነገር ስላለ በዛ ምክንያት ሌላ አንድ በጣም እንደዚሁ የሚረዳው ወንድማችን አለ አበበ የሚባል ስዊድን ማን ነው ስቶኮልም የሚያውቁታላችሁ በኮሚኒቲ ጉዳይ ላይ። ስለዚህ አበበ ቡክ ዳንኤልን ይዞ ቡክ ሊያደርግ ምክንያቱም ዳንኤል ራሱ ባካል እኔ አሁን በአጋጣሚ ከሱ እንደሰዋል አመት ሊሆነኝ ነው ወደ 9 ወር አለፈኝ ለቅቄ ሌላ ከተማ ነው ያለሁት ከዛ ሁኘ ነው አሁንም ማወራው። ስለዚህ አጠገቡ ያለው አበበ ነው። አበበም ጥሩ እንትን ስላለው ግንዛቤ ስላለው በጉዳዩ ላይ አበበና ወለላው አንድ ላይ ሆነው ዳንኤልን ይዘው ይደውሉላቸዋል። ከዛ በኋላ እንግዲህ ቡክ አድርገው እንዴት ይቀጥል የሚለውን እንደሚወያዩ ነው ጠበቃዋ እንትን ያለችኝ። በደንብ ከራሱ አንደበት ሰምተው ሊቀጥሉበት እንዳሰቡ ነው የተረዳሁት። ሌላ ነገር ከሌለ
ያማለ ይሄንን ጉዳይ ፕሮሰሱን ለመቀጠል ለማስፈጸምም ሆነ እንደውም ለመቀጠል የግድ ጠበቃ ያስፈልጋል። ምክንያቱም በግል ያደረገ የተደረገው ሁላችንም ሞክረናል አንዱም አልተሳካም። ስለዚህ የዚህን ወንድማችን ህይወት ለማዳን የግድ በጠበቃ በኩል እዚህ ያለ ጠበቃም ይሁን በአውሮፓ ደረጃም ይሁን በአውሮፓ የሂዩማን ራይት ጠበቃዎችም ይሁን ምን ይሁን መፈለግና ማያስለም ያስፈልግ እናንተ ጀምራችኋል ፕሮሰሱን። ሲቲዩዋን ደግሞ የዚችን ጠበቃ ሃይ ፕሮፋይል እንደሆነች እኔ ማቃለሁ ብዙ ጊዜ በቴሌቪዥን ላይ ትቀርባለች የሷ ፈርም ለዛ ገንዘብ ያስፈልጋል ምንም እንትን የሚል ነገር የለም ሀቁ ይሄ ነው። እና እንግዲህ ኢትዮጵያኖች እኔ በተደጋጋሚ የምታዘበውና ማየው ነው ሰው ሲሞት የማናደርገው ነገር የለም። እኔ ሰው ሲሞት የምናረገው ነገር ሰውየውን ወይም ሴትየዋን ከሞት ቢያድናት የኢትዮጵያኖች በሞት ላይ ሰው ሲሞት የምናደርገው መረባረብ እያንዳንዱን በህይወት የጠፋ ሰው ይመልስ ነበረ ግን አይሆንም። ስለዚህ ያ አደጋ ከመድረሱ በፊት የተቻለንን እንረባረብበት ነው የምነው። እንዴት ይደረግ ትላላችሁ? እስቲ አጠራ አድርጋችሁ አንድ 3 ደቂቃ አለኝ። እንዴት በምን አይነት ሁኔታ ነው ያሰባችሁት ይሄንን ደረጃ?
እንግዲህ እንደንተን ምናልባት ወለላው ያው የስብስብ ባለ ኢትዮጵያኖች ኮሚኒቲ ማህበር አለ እዛ ሰብሳቢ ወለላው ነው ወለላው ምናልባት ሊገልጸው ይችላል። ምክንያቱም እንደዚህ አይ ገንዘብ ሲሰበሰብ በራሱ የራሱ የሆነ አሉታዊም ተጽዕኖ ስላለው እንዴት ይሁን የሚለውን አመድ አንተን ባለበት ተመካከረን በኋላ በአትሊስት ወይ በኮሚኒቲው አካውንት እንደዚህ በግለሰብ ደረጃ ባይሆን የሚል ነገር ታስቧል። ስለዚህ አንድ እሱን መንገድ ተጠቅመን የተቦሬ ያሉት በራሳቸው መንገድ እንትን እንደሚያደርጉ ቃል ገብተዋል
እንግዲህ እንደዚህ
ከዛ ስቶኮልምም እንደዚህ ያላችሁ ሰዎች በቤተክርስቲያን ማህበር ሊሆን ይችላል በጓደኝነት ማህበር አማካይነት ሊሆን ይችላል በተለያየ መንገድ ገንዘብ ለዛ የሚበቃ ገንዘብ ማስተባበር ተገቢ ነው የሚል ነው። ሌላ እዚህ ትንሽ ነገር ብቻ ኮሜንት አድርጌልላችሁ ምናልባት ሰው በደንብ ግንዛቤ እንዲያገኝ ዳንኤል ባለቤት ነበረው እዚህ ሀገር ሲመጣ ሁለት ልጆች ነበሩት እነሱ እዚህ አሁን እንግዲህ ሰው ካልተረዳ አስቸጋሪ ነው ያለበትን ሁኔታ ካለመረዳት አውቆ ነው ሌላ ነው የተመቸ ኑሮ ጀምሮ ነው ብለው በማሰብ ባለቤቱ ልጆቹን ይዛ የት እንዳለች አያውቅም። ይሄም በራሱ ሌላ በሽታ ላይ ነው የጣለው። እናቱ ስለሱ ሲያለቅሱ ኖረው አልፈዋል ውጭ ጉዳይ ሲመላለሱ በየቀኑ ማለት ነው። ምናልባት ይሄን ታሪክ ቀደም አህመድ ገልጸዋል በዩቲዩብ ላይ ይገኛል ስለ ቤተሰቡ ስለ ዳንኤል እንደገና ሱልስባል ቲድኒንግ በጋዜጣ ላይ ባንድ ወቅት ጽፈን እንትን ነግረናቸው አውጥተውት ነበር ልክ እንዳልሆነ መብት ሊከበር እንደሚገባና በሱልስባል ቲድኒንግ ላይ ጋዜጣ ላይም ወጥቷል ማንበብ ይቻላል እዛ ላይም ምናልባት ፌብሩዋሪ 18 2000 ኦንላይን ላይ ገብቶ ማንበብ ይቻልበት ሁኔታ ካለ እርግጠኛ አይደለም ጋዜጣ ላይ ወጥቷ ያቃል ታሪኩ ማለት ነው። ይሄን ነው ማለት
ጋዜጠኛውን አነጋግሬው ነበር ትዝ ይለኛል ከማውጣቱ በፊት። ለማንኛውም እንዴ እናርግ የዚህ የገንዘብ ምርዳታው ምን እርግጠኛ ነኝ ኢትዮጵያዊ እንኳን እንደዚህ አይነት አሳዛኝ ታሪክ ሰምቶ ለሌላም ቢሆን የተቻለው ማድረጉን ከማድረግ ወደ ኋላ አይልም። ግን እንነጋገርና ፕሮሰሱን እንዴት እንደሚደረግ ምክንያቱም ዝም ብሎ ገንዘብ መሰብሰብም እዚያስገባ ሳይሆን በደም ተነጋግረን እናንተ የሚስማማችሁና ትክክለኛ ጋ የሆነውን ፈልገን በሚቀጥለው ሳምንት ፕሮግራም ላይ ለህዝብ እናሳውቅስ እንደዚህ ቢደረግ ብለን
በጣም ጥሩ ነው እስማማለሁ።
ወለላውና ዳንኤል በዚህ ሐሳብ ላይ ተስማማላችሁ?
አዎ እንስማማለን።
በጣም ጥሩ። በሚቀጥለው ሳምንት ደውላችሁና አስባችሁ አውጥታችሁ አውርዳችሁ ህጋዊ የሆነ የግለሰብ ውስጥ የማይገባ ስራ ላይ የሚውል እንድታደርጉ በዚህ እንስማማ። አድማጭ ስልክ እየደወለ ነው መሰለኝ። አድማጮች ደግሞ ምን ትላላችሁ? እስቲ እንንም ደግሞ እየተደወለ ነው ብታነሱ ስልክ ግን እንዴት እናስገባለን? ሁለቱም ስልክ ተይዟል። አድማጮች እየደወሉ ነው። እናንተን እናስተናብታችሁና ለአድማጮች በር ለመክፈት እንሞክራለን። ምክንያቱም ሁለቱም ስልክ ስለተያዘ አድማጮች በቀጥታ መግባት አይችሉም። አንዴ የምትደውሉ ሰው ይጠብቁ፣ ስልካችሁን ይዘን እኛው እንደውልላችኋለን። እንግዲህ ዳኒ ብርታቱን ይስጥ፣ በርታ፣ ጠንካራ ሰው ነህ። እናንተም ወለላውና ደረጀ ሌሎቹም ይሄን የሚረዱት አበበን አቃለው ጎተንበርግ ያሉ በተለይ እህቶች ትልቅ ክብር አለኝ፣ ለሁላችሁም ክብር አለኝ። ለወገን የሚረዳ ሰው ትልቅ ክብር ነው ይሄ ሬዲዮ ያለው። ክብር ይገባቸዋል። ክብር ለሚገባው ክብር ስጥ ይላል መጽሐፉና ክብር ለእናንተ ይሁን። ወንድማችን እንደምንም ብለን የተቻለንን ማድረግን ሞክራለን። ሰው ያቅሙን ከወረወረ ፈሪ አይባልም ነውና ያቅማችንን ወረውራለን። ሰላም ሁኑልኝ። በሚቀጥለው ሳምንት እስከምንገናኝ ድረስ
ማሽ አመሰግናለሁ።
እናመሰግናለን።
ኦኬ ሰላም ሁኑ። አድማጮቻችን ይህ የምታዳምጡ ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ኢትዮጵያ ድምጽ ሬዲዮ እንግዲህ ዘወትር እሁድ ከጠዋቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈውን ፕሮግራም እንደቀጠለ ነው። አሁን ባለሳሳት ቴክኒሽያኑ መስመር ላይ እንግዳለ ብሎኛል አድማጭ። አሎ አድማጭ ይሰሙኛል?
አዎ እየሰማው ነው።
ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ። እጅግ ልብ የሚነካ ነገር ነው እዚህ ዳንኤል ነገር።
በጣም
እና በሱ ላይ አስተያየት ውሰጥ ብዬ ነው።
በጣም ጥሩ።
አዎ መጀመሪያ ያቀረባቸዋቸው ልጆች እጅግ የተረጋጉና ሁሉንም ዳይሬክሽን የዳሰሱ ናቸው። በአቅማቸው እያደረጉ ያሉት ነገር ይደንቀኛል። በጣም ጥሩ ነገር ነው እያደረጉ ያሉት ማለት ነው። ጥሩ ነገር ነው እያደረጉ ያሉት እና ለእነሱ ኢነርጂ እንዴት እንጨምርላቸው? አንተም ልታመላክተን እንደሞከርከው መጀመሪያ ያው ጠበቃ ነው የሚያስፈልገው ለጠበቃ ደግሞ ገንዘብ ያስፈልጋል ይሄ ነገር ያንድ ሰው ጉዳይ አይደለም እኔ እንኳን እዚህ ሀገር ከመጣሁ ጀምሮ የዚህ ልጅ ጉዳይ ለተከታታይ 10 አመታት እየሰማሁን ከዚህ ፊትም አስተያየት ሰጥቻለሁ በዚህ ልጅ ጉዳይ ላይ ማለት ነው ስለዚህ አሁን ጠንካራ ብለን ሁሉም ኢትዮጵያዊ ኤርትራውያን ጨምሮ ማለት ነው ሁሉም አበሾች ጠንካራ ያለ ገንዘብ እናዋጣ መጀመሪያ ማለት ነው እንደተባለው በልጅ ሳይሆን እንደዚህ በኮሚኒቲ ወይ በሆነ አካውንት ተከፍቶ ሁላችንም በቃ ሁላችንም የሚመለከት ነገር ነው ይሄ ሳይካትሪስት ጉዳይን በተመለከተ እንደዚህ አይነት ነገር አንዴ በእንደዚህ አይነት ነገር ሰው ከተያዘ ከሰዎች ጋር እንኳን ቁጭ ብሎ ሻይ እየጠጣ ብርጭቆ እንኳን ከጁ ላይ ቢያመልጥ ወይ ብርጭቆ እንኳን ቢንኳኳ ኦ የልጅ እንደዚህ እንደዚህ ሆኖ እንደዛ ነው የሚባለው ካታጎሪ የሚደረገው ማለት ነው እና በዚህ ጉዳይ ላይ ደግሞ ብዙ ኢትዮጵያውያን ፍራቻ አለን ታገርግት በእንደዚህ አይነት ነገር ይከበከ ምናቆ ኤክስፒሪየንስ ደፍረን እንትን አንልም እንደውም እነዚህ ልጆች ይሄ ቡድን ጥሩ ደፍሮ ልጁን ትሪት እያደረገው እየረዳው ነው በጣም ደስ በሚል ነገር ማለት ነው
በተለይ ማደንቀው ሁድ ሁድ የመጡ ይይዘው ቤተክርስቲያን ሄደው አስቀድሰው ከዛ የኢትዮጵያ ኮሚኒቲ ጋር ሄደው የኢትዮጵያ ኮሚኒቲ ህዝቡ ጋር ተገናኝቶ ምን ብሎ ያንን ሁሉ አድርገው እንደገና መልሰው ያስገቡታል እዛው ያለበት ቦታ ያን በጣም ነው ማደንቃቸው ግዚያቸውን ሰው
ወንድምነት ማለት እኮ ወንድምነት ማለት
ይሄ ነው
ከዚህ በላይ ምን አለ ይሄ እኮ በጣም ትልቅ ነገር ነው አንድ አንድ እሱ ደግሞ ከነሱ ሲለይ ሳምንት ሙሉ አስቡት እኛ ፈልግንበት ቦታ ከሰው ጋር እንገናኛለን ብቻውን ተነጥሎ ያ ራሱን ያሳድርበት ጫና አለ ያንን ደግሞ ልንረዳው የምንችለው እኛ ነን አንዳንድ ነገሮች ሊያንጸባርቅ ይችላል ይሄ ልጅ ከብቸኝነትም የተነሳ የሚያወጣቸው ነገሮች ሊኖሩ ይችላሉ የዛን ጊዜ ያንን እነሱ ካታጎራይዝ ነው የሚያደርጉት ማለት ነው የሚያዩት ነገር ያልተለመደ ስለሚሆንባቸው እና በምንችለው መጠን በቃ ለሚባል ጠበቃ ጋር ይቅረብ እንደገና ደግሞ ሁላችንም እሱን አስመልክቶ አንዳንድ ነገሮችን ጻናም እናደርግበት ግንዛቤ ልጅ ጉዳይ 18 አመት ነፍስ የገደለ እንኳን 25 አመት አለ እንደሚከሰረው እንደው ባረመን የሁኔታ እንትን ያደረገ እንኳን ማለት ነው ይሄ እንዴት ቢያጠፋ እንኳን በሰዓቱ ቢያጠፋ እንኳን ካመክሮ ጋር ተቆጥሮለት ልጁ ነፃ ሆኖ በነፃነት ህክምናም እኮ በነፃነት ሆነ ያለበት
ትክክል
አይደል እንዴ ህክምና በነፃነት ነው ደግሞ በዚህ ነገር ላይ የተለመደ ነገር አለ ባለም አቀፍ ተመክሮ ማለት ነው የተለመዱ ነገሮች አሉ ስደተኞች ላይ እንደዚህ አይነት ነገር ግሩ የሚደረግ ነገር አለ ሰዎችን ካታጎሪ ማድረግና ትኩረት ሰጥቶ ችግሩን ያለመፍታት ነገር ማለት ነው ቤተሰብ ወይም ዘመድ ወይም ጉዳዩ የሚከታተል ሰው ከሌለ ወይም ሰውየው ጠንካራ ሆኖ ያንን ነገር ችሎ ካታጎሪ ተደረገበት ነገር ቢወጣበት ነገር ካላደረገ እንደዚህ አይነት ነገር አለ ስለዚህ ይሄንን ነገር አንደኛ ይሄ ነው በተቻለ መጠን ገንዘብ ነው ገንዘብ አቅም ይሆናል ሁላችንም እንችላለን ነገር አዋጥተን ጥሩ በቃ ትርጉም ያለው ገንዘብ እንዲዋጣለት ማድረግ ሁለተኛው ደግሞ ኢትዮጵያ ካሉ አክቲቪስቶች ጋር ኤምባሲው ነው ይሄ ፖለቲካሊም ነው ፖለቲካሊም ስል ይሄ የመቃወምና የመደገፍ ፖለቲካ ሳይሆን የዜግነት ፖለቲካ ጭምር ነው
ይሄ ሰብአዊነት ነው
ኢንፍሉዌንስ እንዲያደርጉ አገር ቤት እንዲገኙ አክቲቪስቶችም ይሄን ነገር እንዲያንቀሳቀሱ ማድረግ ማለት ነው ታልቆ ኢንዲጂዎች ሊኖሩ ይችላሉ ኢንተርናሽናል የሰብአዊ መብት ተከራካሪ ሊኖሩ ይችላሉ ኢትዮጵያ ውስጥ ያሉ የስዊድን ኤምባሲ ሎቢ እንዲያደርጉ ማለት ነው ጉዳዩን ትኩረት እንዲያደርግ ከነሱ ጋርም ይሄ ገንዘቡን የሚያሰባስቡ ቡድን ከነሱ ጋር ተገናኝቶ እነሱን በዩቲዩብ ነገሩ እንዲዘኛ ነገሩ እንዲነገር ማድረግና ፕሬሸር ማድረግ
በጣም ጥሩ
ግፊት ማድረግ ማለት ነው
በጣም ጥሩ
ያምኑ እንደዚህ አይነት ነገር እንትል የሚያደርጉ
በጣም ጥሩ ላሳበው እጅግ በጣም እናመሰግናለን ይሄንን እኛም ያቅማችን ነው የተቻለው እናረጋለን ኢትዮጵያዊውም እንግዲህ በሐሳብም በሞራልም
አሳውቁን ካሁን ጀምሮ ነው በበኩሌ
በጣም ጥሩ
ተፈልገው ገንዘብ
እንግዲህ የሚሉትን
ያቅመን ያክል አስገባለሁ
በጣም ቆንጆ ሰው ያቅሙን ከወረወረ ፈሪ አይባልም ሚሊዮን የሚሰጥና አንድ ብር የሚሰጥ አንድ እንትን ነው ያለኝ ለኔ በጣም ቆንጆ
ውስጥን የሚበላ አንጀት የሚበላ ነገር እኮ
በጣም ቆንጆ በጣም ቆንጆ አመሰግናለሁ እንግዲህ እንዳልኩት በሚቀጥለው ሳምንት እነሱ ጋር ተወያይተን የትኛው ነው ጥሩ ለህዝቡም ታማኒነት ያለው የገንዘብ ነገር ጥሩ አይደለም ዝም ብሎ እንትን ሲል ታማኒነት ያለውን መንገድ ፈልገን እናደርጋለን
ምንም የለም እንደው ልጆቹ ጥሩ ልጆች ናቸው ያው ፈርተዋል
እንጂ
ለእንደዚህ አይነት ነገር ሁሉም ሰው ኢትዮጵያ ያለ በዚህ ኤርትራያን ጭምር ለእንደዚህ አይነት ነገር እንዴ
በጣም ጥሩ በቃ ይሄን እንግዲህ በመከተለው እናረጋለን እጅግ በጣም አመሰግናለሁ አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቆያል ከጥቂት ደቂቃዎች በኋላ ከፕሮፌሰር ግርማ ጋር ከጀርመን በቀጥታ ለስራ ጉዳይ ሄደው ዛና ያሉት ከሳቸው ጋር ምናደርገውን ውይይት እንጀምራለን። ከዛ ቀደም ብሎ ግን አንድ ሙዚቃ እንጋብዛችሁና ሁለት ማስታወቂያዎች ይኖሩናል። እነሱንም ለህዝብ ጠቃሚ ስለሆኑ እናሰማቸዋለን። አድማጮቻችን አሁን ደግሞ ከኢትዮጵያ ኤምባሲ የደረሰን ማስታወቂያ አለ። ማስታወቂያው ኤምባሲው ከአፕሪል 1 ጀምሮ ያድራሻውን የቀየረ መሆኑንና ድሮ ከነበረበት ለቆ ብሩ ቬገን 5 ስቶክሱንድ መግባቱን ለኢትዮጵያኖች ማሳወቅ ይፈልጋል። ድሮ ከነበረበት ቢሪየሪያልስ ጋውታን 39 ለቆ አሁን ወደሚገኝበት ብሩ ቬገን 5 ስቶክሱንድ መግባቱን ያስታውቃል። የከበረ መንፈሳዊ ሰላምታችን ይድረሳችሁ ይላል ሁለተኛው ማስተዋቂያ። የዘንድሮ ሁለተኛ ደረጃ ተመራቂዎች ከብፁህ አባታችን አቡነ ኤልያስ ቡራኬ ቅዳሜ ሜይ 6 ቀን ሜይ 6 ከጧቱ 2 ሰዓት ወይም ደግሞ ከ8 ሰዓት እስከ 11 ሰዓት በአውሮፓውያኖች ስለሆነ ወላጆች ልጆቻችሁን እንድታስመዘግቡና በቦታው ተገኝታችሁ የበረከቱ ተካፋይ እንድትሆኑ በማክበር እንጠይቃለን ይላል ደብረ ሰላም መድኃኔ ዓለም ቤተክርስቲያን ስቶክሆልም። ተጨማሪ መረጃ ከወይዘሮ ሃና በ0704275387 ደግመዋለሁ 0704275387 በመደወል መጠየቅ ትችላላችሁ። እንግዲህ ቡራኬ የሚካሄደው ቅዳሜ ሜይ 6 ቀን ከጧቱ 2 ሰዓት በእኛ በኢትዮጵያኖች አቆጣጠር ወይንም ክሮካን ኦታ ቲል ኤልቫ ከ8 እስከ 11 መሆኑን ደብረ ሰላም መድኃኔዓለም ቤተክርስቲያን ታስታውቃለች። በ0704275387 ደውላችሁ የበለጠ መረጃ ማግኘት ትችላላችሁ ይላል መልእክታችሁ። አድማጮቻችን እንግዲህ የዛሬው የውይይት ፕሮግራማችን ዋናው የውይይት ፕሮግራማችን አሁን ከኛ ጋራ ካልተሳሳትኩ ፕሮፌሰር ግርማ አለህ? ሃሎ
ሃሎ
በጣም ቆንጆ እንግዲህ በጣም በጣም እናመሰግናለን ፕሮፌሰር ምንም እንኳን ለስራ ጉዳይ ጀርመን ያለ ቢሆንም ይሄን የጀመርነውን ሶስተኛውን ክፍል በከዛው በቀጥታ ከኛ ጋር ለመወያየት ፍቃደኛ መሆንን እና በዚህም በሰዓቱን ተጠብቀው መገኘት በጣም እናመሰግናለን መጠየቅ የሚቻል ከሆነ ፕሮፌሰር ጀርመን ሽርሽር ነው ሃሎ
ይቆራረጥ መሰለኝ
አይሰማም በደንብ ቆይ ይቆራረጥ ቆይ እስቲ
አሁን የመጨረሻው አልተሰማኝም
አሁን ሲሰማል
አሁን ይሰማኛል
በጣም ቆንጆ እንግዲህ ተለጥፈ እንትን ማይክሮፎን ላይ ተለጥፈ ያወራሉ ካልተሳሳትኩ ጀርመን ያለው እንግዲህ እንደነገርከኝ እንዴት ነው ጀርመን ሽርሽር ነው ስራ ጉዳይ ነው ምንድነው የስራ ጉዳይ ነው
የኢትዮጵያ ጉዳይ
የኢትዮጵያ ጉዳይ ኦኬ ምንድነው ማወቅ ይቻላል መናገር ፍቃደኛ
ነው ይቻላል ምችግር የለም ምንድነው እንትኖች ናቸው የአውሮፓ የጀርመን ዲፕሎማቶችና ጋዜጠኞች
ኦኬ
በኢትዮጵያ ስላለው ወቅታዊ ጉዳይ ማብራሪያ ስለፈለጉ ነው በተለይም ደግሞ በአማራው ህዝብ ላይ ያለው ስቃይና መከራ ወዴት ያመራ ነው ይሄ ነገር ነው በተለይ ደግሞ አብይ የጀመረው ዘመቻ በአማራ ክልል ውስጥ ምንድነው አላማው የሚለው እና ተጋግዘን ነው ልዑል አስፋውሰንም ነበሩ ዶክተር ሰናይትም ነበረች
ከአሜሪካ
ሜን ስፒከሮች ከአሜሪካ ያው እሷ በእንትን የገባችው በዙ እኛ በግንባር ነን እና አንድ ደግሞ ነጭ ነበረች ስለ ወልቃይት ታሪክ ያስረዳች እና ጋዜጠኞቹ ዲፕሎማቶቹ እና የህግ ባለሙያዎች በተለይ የህግ ባለሙያዎች ነው ከጄኖሳይዱን ወደ ህግ የማቅረቡን በሚመለከት ጥያቄዎች በጣም አስተማሪ ጊዜ ነው
ኦኬ
ደከመኝ
በነገራችን ላይ የዚህ የአማራው ግድያ ጭቆና ወዘተ እነዚህ ነገሮች በሰፊው በአለም በአሁኑ ጊዜ ከመቼውም በመለጠ የተሰሚነት ያገኙ ነው በቅርቡ አንድ ማቴሪያል ተልኮልኝ ነበር ትሪፕል ኤ ማን ነው ይሄ አሜሪካን አማራ አሶሲኤሽን እሱና የሳውዝ አፍሪካ የሂዩማን ራይት ድርጅቶችና የሳውዝ አፍሪካ ዩኒቨርሲቲ በጋራ ያወጡት አንድ እንትን ተልኮልኝ አዳምጫለሁ በጣም ኢንተረስቲንግ ነው ትሪፕል ኤ ወይም ደግሞ የኢትዮጵያ የአማራ ድርጅቶች ብቻ ሳይሆኑ ኢቭን የሳውዝ አፍሪካ የዩኒቨርሲቲ ራሱ በዚህ ኢንቮልቭድ ሆኖ የሂዩማን ራይት ኦርጋናይዜሽኖች የሳውዝ አፍሪካ ኢንቮልቭድ ሆኖ የዓለምን የሂዩማን ራይት ድርጅቶችና ዩናይትድ ኔሽንን ሁሉንም አንጋጀር አድርጉ ይሄ ነገር በጣም አደገኛ ነው የሰው ዘር ማጥፋት እየተካሄደ ነው ምናምን ብለው በሰፊ እንትን ያሉትን ደርሶኛል እና እናንተም እንግዲህ በዚህ ደረጃ ከዚህ ስለ በደሉ ማስረዳት መቻላችሁና እነሱም ደግሞ ጆሮአቸውን መስጠታቸው በጣም ትልቅ ነገር ነው በነገራችን ላይ የኢትዮጵያ ድምጽ ሬዲዮ ለእንደዚህ አይነቱ ለመብት ለማንኛውም የሰው ልጅ መብት ለሚታገል ግለሰብም ሆነ ድርጅት ያለውን ከፍ ያለ ምስጋና በዚያ አጋጣሚ ያቀርባል አንተም ይሄን ለማለት ነው መናገር የምትፈልገው ነገር
ትላንትና አንድ አርቲክል ወጥቶ ነበር እሱ አድማጮች ቢያዩት በጣም ደስ ይለኛል
ኦኬ
ትና ነው ግራም ፒብልስ ነው የጻፈው
አይቼዋለሁ ካውንተር ፓንች
ኢትዮጵያ አማራ ፒፕል ቢትሬድ persecuted and ignored no እንደዚህ አይነት ለመጀመሪያ ጊዜ እኔ እናንተ ምን እናገረው ነገር በነጭ በእንግሊዛዊ ጋዜጠኛ አፍ ሲነገር ያስደስታል በጣም ወንተኛ ወዳጃችን ነው ይሄ ሰው በዚህ አጋጣሚ
ፕሮፌሰር አንድ ነገር የታዘብኩት ምን እንደሆነ ታውቃለህ እውነት ነው ማን ነው ኢንድራ ጋንዲ ማን ማህተማ ጋንዲ ያሉት መጀመሪያ ይንቁናል ከዛ ይስቁብናል ይሳለቁብናል ከዛ ግብግብ ይፈጥራሉ ከኛ ጋር መጨረሻ ላይ እናሸንፋለን ነው ያሉትና የዚህ የአማራ ጥያቄ ስፔሲፊክሊ የአማራ ጥያቄ ኢን ጀነራል የኢትዮጵያ ጥያቄ በምዕራቡ ዓለም ላይ ተሰሚነት አልነበረም ዳት ማች በተለይ ያማረው ስፔሲፊካሊ ያማረው ልክ እንደ ጣላት ነበር ማለት አሁን ግን perseverance ስለነበረ ምን ጠንቅ ምንድነው የማያቋርጥ ትግል ስለተወሰኑ ጽናት exactly ጽናት የተሟላበት ትግል በተወሰኑ ድርጅቶችና በተወሰኑ ምሁራን ስለተደረገ አሁን በየአካባቢው ተሰሚነት አገኝቶ እዚህ ደረጃ ላይ መድረስ ችሏልና ጽናት ነው እንዳልከው ጽናት ጽናት የመንፈስ ጽናት ያለው ሰው ግለሰብ የሚሆን ድርጅት ለቆመበት ዓላማ ከቀጠለበት ድል መድረሱ አይቀርም እዚህም እኮ አማራ ራሱ አማራ ሆኖ የሚቀልዱበት አማራዎች አሉ ጽናቱ ኢምፖርታንት ነው ለማለት ነው እንግዲህ እኔ እናንተ የጀመርነው ይሄ ፍኖተ አማራ መጽሐፍ ጉዳይ እስቲ ባጭሩ አው አይደለም በለኝ መቼ ይመጣል ይሄ መጽሐፍ ስዊድን አውሮፓ
ኦይ አድርገኝ አይደለም
ምንድነው ምክንያቱ እንደሰው አይቆጥሩንም አውሮፓውያኖችን
እዴ ይውል የሆነ አሜሪካ እየተሸጠ ያለ ነው ቁጥር
ግደለም
ሲያልቅ ነው ያለው እንትኑ
ግደለም ግደለም እንጠብቃለን ብቻ እንድታውቀው ነው ፍላጎት ያለን ብዙ አለን
ግን ሌላ አቃል ነው ገብቶኛል እኮ እኔም እንትና ተሰቃየሁ
ፕሮፌሰር ባለፉት ሁለት ሳምንታት የአማራውን ትግል በተመለከተ ወይ ደረሰበትን በደል በተመለከተ በተለያዩ እንትኖች ትንሽ ትንሽ ገረፍ ገረፍ ለማድረግ ሞክረናል መጨረሻ ላይ እንደውም በሚኒሊክንና አጼ ሚኒሊክንና አማራን አገናኝተን የጠየቅነውን ጥያቄ ስመልስልን ምንድነው አማራው የሚኒሊክን ስም እየጠሩ አማራውን ይመታሉ አማራውን እየጠሩ የሚኒሊክን ይመታሉ በሚለው ጥያቄ ላይ አሳብ ሰጥተ ነበር አሁን ደግሞ እስቲ ስለ ሚኒሊክ ስናነሳ የሚኒሊክ እውነቶች ያጼ ሚኒሊክ እውነቶች የሚል አንድ አርስት አለ ዘው መጽሐፍ ውስጥ እና ምን ይላል በዘይሴ አካባቢ ለአቅመ አዳም የደረሰ ልጅ አንበሳ ነብርና ሰው ሳይገድል ሚስት አያገባም ነበር ይህንን ጎጂ ድርጊት ከዘይሴ ያስቀሩት ሚኒሊክ ናቸው ሰውን አትግደል ባሪያ አትበሉ ይሄ የትልቅ ይሄኛው የአናሳ ዘር መባሉ ይቅር ብሎ በአዋጅ ያስቀረው የአጼ ሚኒሊክ ሰራዊት ነበር ትላለህ እስቲ ይሄንን እስቲ እንደው አጠር አድርገህ አስረዳን ምን ማስረጃ አለ እንዴት ነው ይሄን ሊያደጉ የቻሉት እውነት ነው ወይ
በጣም እውነት ነው እኔ እንደውም እነዛ አንትኖቹ ተሰባስበው አዋጆቹ ወይም እንዴት ልበለው ዲክሪ ነው የሚባለው ተሰባስበው በማህተም በመናምን አንድ መጽሐፍ እንደው በስዕል መልኩ ቢዘጋጅ ደስ ይለኝ ነበር በጣም ብዙ ናቸው በተለይ የሚኒሊክ አጼ ሚኒሊክ የታወቁበት በተለይም ደግሞ እንትና እንደገለጸው አሌክሳንደር ቡላቶቪች
የራሽያዊ
አዎ ራሽያዊ እና እሱ እንትና ነው ዶክተር አምባቸው ከበደ ነው የተረጎመው የሚገርም ነው እሱን መጽሐፍ ህዝቡ ቢያነበው ጥሩ ነው እና በጣም የሚገርመው ጃንሆይን እንትኖችን እርምጃዎችን ክልከላ ኋላ ቀር የሆኑ ባህላትን በተመለከተ እኔ ምናልባት መቶ ያው ጥሩ የሚመስለኝ ያንን ግን ሌላ ጊዜ ሰብስበ ነው መናገር እንችል አሁን ቅድም እንዳልከው ግን በተለይ ኋላ ቀርነትን በተመለከተ ጋሙጋፋ አካባቢ ለትዳር ሰው ለትዳር ከመታጨቱ በፊት እንቁ የሆነ የዱር እንስሳትን መግደል አለበት ለምሳሌ በቀላሉ በጣም እንደዚህ አይነቱ ነገር መደረግ የለበትም ለምሳሌ ዳውሮ አስተዳዳሪ ታውሳቸዋለ እና
ደጃዝማች ወንዲራድ
ደጃዝማች ወንዲራድ እና እዛ አካባቢም ደግሞ መታየው እስከ ጦርነት ደረጃ የተከለበት ሁኔታ ነበር እነዚህን ጎጅ ባህሎችን እንትን ለማድለት አንዱ ትልቁ እንደው አንድ መጽሐፍ የሚወጣበት አሬታ የሚባል እኔ አሁን ነው ከዚህ መጽሐፍ ጋር ነው በተገናኘ ተማርኩት አሬታ ነው አሬታ እና ዳውራ በዳውራ እንትን ዳውሮ ምን ያደርጋሉ መሰላው ምን ያደርጋሉ እጅግ የሚያሳዝን ነገር ነው አንድ ሰው በስርቆት ከተወነጀለ ወይም በሌላ ማለት ወንጀል ከተጠያቂ አዎ ሲወነጀል ምን ያደርጋሉ ማን እንደሆነ እንጂ ሌባው ወይም ደግሞ ነፍሰ ገዳዩ ካልታወቀ የሆነ ምስክር ይመረጣል ማለት ጠቋሚ ያ ጠቋሚ የሆነ እንትን ያጨሱታል እንደ ትንባሆዋ ነው አይነት ነገር ነው ያጨሱታል እንትን እንዲጠጣ ትንባሆ ልበሉ አንድ ሰማለው ለነገሩ
ያስገድዱታልና
አስገድዱታል እና በጣም እጅግ የሚያሳዝን አይምሮውን ይስታል አይምሮውን ከሳተ በኋላ ሌባውን እንዲጠቁም ይደረጋል
ከኋላ እየገረፉ ነው እንደውም
ከኋላ እየገረፉት አዎ ከኋላ እየገረፉት
ምራ ይሉታል አዎ
ምራ ይሉታልና በጣም የሚያሳዝነው ግን ምንድነው አንደኛ አይምሮን የሳተ ሰው ነው ተቋሚ ሁለተኛ እንዴት አድርገው ሲስተሙ ራሱ አቢዩዝ እንደሚያደርጉት ይሄንን ባህላዊ ነገር አንድ ሰው ንጹህ ሰውን ለመጉዳት ከፈለገ
የማይፈልገውን የማይወደውን ሰው ለማሳሰር
በጣም እሱ በጣም ይገርም ነውና ንጹሃን በዛ ህብረተሰብ ውስጥ ዳውሮ እንዴት አይነት በደል ይፈጸም ነበር ይሄ እንግዲህ አስተዳዳሪዎቹ ራሳቸው የዛን ሰው ንብረት ሊፈልጉ ይችላሉ የተለያዩ ምክንያቶች ቬንጀንስ አይነት ነገር ቂም የመበቀል ነገር ነውና አንድ ንጹሃን ሰዎች ያለ ወንጀላቸው ይበየንባቸዋል ወይም ንብረት እንዲከፍሉ ይደረጋል ብዙ ስቃይ ይደርስባቸዋል ሁለተኛ ይሄ ልጅ የመሞትም ሁኔታ ላይ የሚደርስበት ጊዜ አለ ጠቋሚ የተባለው ሰው እና እንዲህ እንዲህ አይነቱ ነገሮች በሳቸው ጊዜ ነው በአጼ ምኒልክ ጊዜ ነው እጅግ በጣም ጎጂ ባህላትን የከለከሉት እና እንዲሁም ይሄ አሌክሳንደር ቡላቶቪች የሚለው ብዙ ጊዜ የተከለከሉ ኋላ ቀር የሆኑ ባህላትን እያ ነው እየበተነ የሚያስረዳው ነው ለምን ያኔ በልጅነታችን ያልተማር ነው ላይ አልኩት እኔ አሁን የኢትዮጵያ ታሪክ አሁን ነው እየሳበ እየመጣው ግን በደርግ ጊዜም ባሉ መጽሐፍቶች ከዛም በፊት በነበሩ የታሪክ ወይ የኛ ስንፍና ነው ወይስ አንቂዎች አልነበሩንም ነው ምለው ይሄ ሰውዬ ራሱ ስሙን ያላቀውም ነበር አሌክሳንደር ቡላቶቪ እና ሲስተሞች ራሳቸው ጊዜ እየተለዋወጡ ስለመጡ ምን ማንበብ እንዳለብን መንግስት ነው የሚወስነው ወይትርፌት ያው መንግስት ነው መንግስት ስለሚወስን ብዙ ዕቀቶች አጥሮናል አሁን እኔ ለት ለመናገር የኢትዮጵያን ታሪክ በጣም አርጌል ለመመራመር ይቻልኩት እዚህ ሀገር ከመጣው በኋላ ነው በጣም ረሃብ አለብኝ ክፍት ነው ክፍተት ይሄን የመጣው ስዊድን ውስጥ ማለት ይችላልውና ከኔ በል እኔ ራሴ አላውቅም ነው ምለው እና በማህይምነቴ ምንም የታሪክ የኢትዮጵያን ታሪክ ለመናገር አፍራለሁ እንተባተባለሁ በተለይ ነጮች አካባቢ እና ከኔ ደግሞ ይባሰ ደግሞ ምንም የማያውቁ ማናቸው አጼ ምኒልክም የሚለኝ ሰው አለ ያጋጥመኛልና
የታደለ አለማወቅ እኮ አንዳንድ ጊዜ ችግርህን ምንድታ እኔ አንዳንድ ጊዜ ይቅርታ አድርግልኝና አንዳንድ ሰዎች ስለ ችግር ሲወራ ምንድን ነው የሚሉ ሰዎች እነዚህ ምንድን ነው ያላወቁ የታደሉ ናቸው ላለው አለማወቅ ችግርን
የሚባለው ኢግኖራንስ ኤግዛክሲንግ ኢን ዲስ ጋይስ ይባላል
ኤግዛክት
ለእውነት ነው እያወቅ በመጣ ቁጥር እያመመህ ነው
የሚለው ችግራችን እኮ
ይሄ በኢትዮጵያ ባለው ሁኔታ አሁን ይኸውልህ እንደውም እነግርሃለሁ ብዬ እንዳይጠፋኝ በኋላ አንድ እንትን አለስ ታነቡት ይሆናል ወይም እንወያይበት ይሆናል ወደፊት
ኦኬ
አንድ 3 አመት ይሆናል ከመጣ እንትን 3 ቮሊዩም ነው a cultural history of genocide in the early world ሚል 3 ቮሊዩም ማለት እንደ ነው 3 ክፍል ኢጎር ፔሬዝ የሚባል ነው የጻፈው ኤዲተሩና ዋጋ ጠይቄ ከአማዞን አዛለሁ ብዬ $388 ይላል በ3 ክፍል ስለሆነ አውሮፓ ውስጥ የት ላይብረሪ ነው የሚገኘው ብዬ ብፈልግ እንትን ብቻ ሄልሲንኪ ናሽናል ላይብረሪ ውስጥ አለ ያ ከ3 ቮሊዩም ውስጥ አንድ ቻፕተር ብቻ ስለ እንትን አለ ስለ ኦሮሞ ወይም ያኔ እንደዛ እንደውም ጋላ የሚለውን ቃል ነው የሚጠቀመው ግድያ ጄኖሳይድን ሳይንሳዊ የሆኑ መልኩ ያቀርባሉ። ከ25 26 ገጽ አካባቢ ነው። አንድ ወዳጄ እዛ ላይብረሪ ሄዶ ሰሞኑን እንትን ሊያደርግልኝ ፎቶኮፒ ሊያደርግልኝ ከ380 በጣም ውድ ነው እና በዚህ ጉዳይ ላይ ብዙ መወያ እንግዲህ አሁን እንዲሁ ይህንን አጋጣሚ ስለ ጄኖሳይድ ከተነሳ አጼ ሚኒሊክ ጄኖሳይዳል ናቸው ይባላል እንጂ በጅምላ ጨፍጨፋ ይወነጅሏቸዋል እንጂ ይሄ ባህል ራሱ ከዚህ ከኦሮሞ አካባቢ የካልቸራል ሂስትሪ ኦፍ ጄኖሳይድ ኢን ኤርሊ ወርልድ ነው። በዓለም ላይ እጅግ የሚዘገንኑ ጅምላ ጭፍጨፋዎች የሚል ከ16ኛው 15ኛው ክፍለ ዘመን ጀምሮ ነው በተለይ የሚዳስሰው። እሱን እንደው አድማጭ ቢያነባው
እንዲህ እናድርጋ፣
ተረት ተረት አይደለም እናወራው፣
እንዲህ እናድርጋ። እኔ እናንተ እንስማማና ይሄንን ኮፒ የተደረገልን መጽሐፍ ለኔም ኮፒ አድርግና ወይም ደግሞ አንተ በሬዲዮ ቀርበህ እንድታስረዳው በዚህ እናድርገው። በነገራችን ላይ ስትናገር የሰማሁት ጃንሆይ ስትል ሰማሁ፣ አጼ ምኒልክን። ይሄ ሁሉ እንግዲህ አሁን ካወቅከው፣ አሁን ደርሰህበት ካወቅከው የእሳቸውን ደህንነት ከመረዳት የመጣ ነው ጃንሆይ እስከ ማለት ድረስ የደረስከው?
እኔ እንጂ አላሰብኩበትም
ስትል ሰማሁ። አይ አዳምጣለሁ፣ ስማ።
ዝም ብሎ ይመጣል አንዳንድ ጊዜ ብዙም ስለማገላበጥ ፍለጊዜ
ይገባኛል።
ድሮም ባህላዊ ነው እንግዲህ አያት የሚሉት ነው
ጃንሆይ ነው የሚሉት። ያ አጼ ምኒልክ ሹማምንቶቻቸውንም በሳቸው አመራር በደግነት በህዝቡን በየዋህነት በደግነት ክፋትን ባልተላበሰ ሁኔታ እንዲያስተዳድሩ ይሞክሩ ነበር። ለምሳሌ የአጼ ምኒልክ ሹማምንቶችና አገር አስተዳዳሪዎች የነበራቸውን ሰብአዊነት ስትገልጽ በተለይ ንጉሥ ታቶ ወይም ጩኔቶ ከተያዙ በኋላ የተደረገላቸውን ክብርና እንክብካቤ የከፋ ንጉሥ ናቸው መሰለኝ ትገልጻለህ። ምንድን ነው ንጉሥ ታቶ ያደረጉት? ምንድን ነው ደግሞ ከተያዙ በኋላ የተደረገላቸው እንክብካቤ ምንድን ነው?
ምን መሰለ፣ ይሄ እንግዲህ ንጉሥ ታቶ ጨኒቶ ነው የሚባለው። እንትን ነው መንግስትን ለመገልበጥ እኮ ነው ሞከረው እና
ጫካ ገባ።
ምንድን ነው ነገሩ? የንጉሱ ራሶች ደጃዝማቾች እና ክፍለ ሀገር አስተዳዳሪዎችም ሰብአዊነትን የተጎናጸፈ የምርኮኞችና የእስረኞች አያያዝ እንደነበራቸው የከፋው ንጉስ ታቶ ጨኒቶ በደፈጣ ውጊያ መንግስት ለመጣስ እኮ ነው አምፀው ሰራዊታቸውን ይዘው ጫካ ከገቡ በኋላ በሀበሾች ነው የሚለው እንግዲህ ያው እንትና አሌክሳንደር ቢላቶ በሀበሾች ከተማረኩ በራስ ወልደ ጊዮርጊስ የተደረገላቸውን አቀባበል ማስታወስ ይቻላል ነው እንግዲህ ራሱ የጻፈው። ምንድን ነው በቀጥታ ንጉስ ወይም ታቶ እንደ ተራ ከፋ ሰው ለማለት ቡቲቱ ለብሰው በራስ ወልደ ጊዮርጊስ ሰራዊት መሀል ሁሉ ሲያልፉ እንኳ በማይለዩበት ሁኔታ በጫካ ውስጥ ተደብቀው ለወራት ቆይተዋል። በተደበቁበት ጫካ ውስጥም ፈረሱ የጠፋችበት የራስ ወታደር በቅሎ ነበር ትዝ ብላ ጫካውን ሲያስስ ያገኛቸዋል። እርሳቸውም ለማጥቃት ያደረጉት ሙከራ ከሽፎ ተያዙና ወደ ራስ ወልደ ጊዮርጊስ እንዲቀርቡ ተደረጉ። ራስ ወልደ ጊዮርጊስ ግን ለጨኒቶ ያደረጉት አቀባበል የማይታመንና ልዩ ነበር ይላል። ይህ እንግዲህ ራሻዊ ታቶ ጨኒቶ ንጉሳዊ ልብሱን እንዲለብስ ራስ ካዘዙ በኋላ ንጉሳዊ አቀባበል ያደረጉለት ተይዞ የመጣው ከጫካ በተራ ወታደሮች ቢሆን ንጉሳዊ ናቃ። ይሄ እንግዲህ በዛም ጊዜ ባህል አንድ ንጉስ ሲማረክ ከማዕረጉ ጋር የተያዙትን ነገሮች በሙሉ ይወርሳል አሸናፊ እና ከሰው በታች ነው የሚባለው። እንደዛ በጣም ዝቅ አድርገው ነው የሚያቀርቡት። በእጁ ላይ ያለው ወርቆቹ፣ አንገቱ ላይ ያሉት የክብር ልብስ በለው በቃ ጌጦቹ ይቀማል።
ትክክል።
ግን ለዚህ ሰው እየተደረገለት ግን ዘ ኦፖዚት ነው እና ታቶ ጨኒቶም ከእጆቹ ያሉት ሶስት የወርቅ አምባሮች አብልቆ ለራስ ሲያበረክትላቸው ፍጹም አድናቆት እየሰጠ ደግና ሰብአዊ መሆናቸውና ጀግንነታቸውን ገልጾላቸው ነበር ነው እንግዲህ።
አልቀበልም ያንተን አልቀበልም ይሉታል አይደለም?
አዎ ራስ ወልደ ጊዮርጊስም የጨኒቶን የግል ንብረቶች በክብር ስጦታነትም ቢሆን
አልቀበልም፣
ከምርኮኛ መቀበል እንደማይችሉ ሲናገሩም እሱ ግን እንደዚህ ብለው ነበር በመናገር ራስ ገጸ በረከቱን እንዲቀበሉ አጽንኦት ሰጥተውት ነበር ይላል እንትና። የወንዶች ወንድ ለሆንከው ለአንተ ይህንን አበረክታለሁ ራስ ጎበናም ሆነ ተሰማም ሆነ ደምሰውም ሆነ እኔ ላሸንፈው አልቻልኩም። አንተ ግን ይሄን አድርገሃል ስለኝን አምባሮች አላደርግም ብትል ግን አንተ ምንም አይነት አክብሮት አይኖርህምና ያሸነፍከው ንጉስ ወታደሮችን የገደለብህን ሊያጠቃህና ሊደመስስህ ማለት አሸናፊው እሱ ቢሆን ኖሮ አይኖሩም እነዚህ ሰዎች ባህላቸውም ክብራቸውም እና ይሄ ያልተለመደ ነው በአውሮፓ ውስጥ እንኳን ነው የሚለው ይሄ ራሽያዊ እና የቀይ መስቀል ባልደረባ ነበር እንትን ጊዜ ነው የመጣው የአድዋ ጦርነት ጊዜ ነው የሱ መጽሐፍ ተተርጉሟል አሁን እና ምን ያህል ለሳቸው የነበረውን ክብር ነው ለህዝባችን
በነገራችን ላይ ያቆ ያደረገው ስለ ሚኒሊክ ምን ያህል በህዝብ ዘንድ መወደድ ስታብራራ መጽሐፉ ላይ በህዝብ ዘንድ መወደድ የሚኒሊክን ስም ጠርቶ መማል ምን ያህል ታማኝነትን እንደሚያስገኝ ስትገልጽ የራስ ካሳን የ300,000 ምንድነው ማለት የማርያ ቴሬዛ ማር ቴሬዛ ነው የሚባለው በዚያን ጊዜ ያ ማር ቴሬዛ በስንትና ስንት መቶ አህያ ተጭኖ ነው የሚሄደው ሲቆጠር በተደጋጋሚ የተለያየ ቁጥር መጣ የ300,000 ማር ቴሬዛ አሁን ሁሉም የተለያየ እንትን ሲሰጥ መጨረሻ ላይ ምንድነው ተቀባይነት ያገኘው የትኛው ቁጥር ነው ተቀባይነት ያገኘው እስቲ አስረዳን ለምን
አው ይሄ አሁን ስንተኛ ገጽ ላይ እንደነበር አሁን እንትን አይደለም እሱ ላይ የሚኒሊክ ግሩፕ ነው እና ቆጣሪዎቹ ትክክል ነን ሚኒሊክን አሉ
እስከማ በሚኒሊክ ስም ከማሉ ትክክል ነው እስከዚህ ድረስ ነው ሰውሚያም
እስከዚህ ድረስ ነው አሁን ይሄው ነው ሚኒሊክን ምክንያቱም አኩሬት የሆነ ቁጥር ላይ መድረስ ያቀጥ የውቀት ችግር እኮ ነው ያቆጣጠር ችግር ዲስትራክትድ ይሆናሉ ከብዛቱ የተነሳና በቃ ይሄ ነው ሚኒሊክን ይሄ ነው ትክክሉ ሲባል የሚኒሊክ ስም ከተነሳ
በቃ ሚኒሊክ
አኩሬት ያለው ነው ቢሆን
ሚኒሊክ ይሙት ብሎ አንዱ ከማለና ይሄ ነው ትክክሉ ነው ካለ በቃ በሚኒሊክ ስም የማለ ሰው ተቀባይነት ያገኛል በጣም የሚገርም ነው
እንደውም የሚገርም እዛ ላይ ይሄው ጻፊ የሚለው ምንድነው በመንግስትና በህዝብ መካከል መተማመን በኔ ጄኔሬሽን ትውልድ ውስጥ ያየሁት በሚኒሊክና በህዝባቸው ነው ይላል መተማመን አሁን እኔ ወለት ለመናገር መንግስት እኔ አድጌ ትውልጄ እስካደኩ በስካውና ሳድረስ የማምነው መንግስት አላየሁኝም ጸረ ህዝብ ነው መንግስትና ህዝብ ተዋደው አያቁም እኔ
ጀርባና በብዛት ጀርባና ሆድ ናቸው ሁሉ ጊዜም ቢሆን የተለያየ ፍላጎት እኮ ነው ያላቸው ለዚህ ነው አንድ አይነት ፍላጎት አይላቸው
በጣም ተጨናቂ ናቸው ለህዝባቸው ሃይማኖተኛ ናቸው ፈሪሃ እግዚአብሔር አለ ከዛ ደግሞ ስልጣኔ ላይ ነው በቃ ህዝቡን የማሻሻል ነው ፍቅቅ እንዲል ብዙ ጥረዋል በቃ በተለይ የጃፓንን ሞዴል ለመከተል እኔ እስራኤል የተማርኩት ይሄ ነው የሚገርሙ ናቸው ነው የሚባለው እንትኖችን አላምንም ብለው ይሄ ምዕራቡን አላመኑትም አጼ ሚኒሊክና እንዴት ይሻለኛል ልክ እንደ አንድ ወጥ የሆነ እንደ ጃፓን የጃፓንን ስርዓት እንትኑን ይዞ እኮ ነው ሞደርኒቲውን ምንድነው ሲቪላይዜሽን ሞደርኒቲውን ይዘህ ከሲቪላይዜሽን ጋራ ማለት ባህሉን ይዘህ ነው እንጂ ባህሉን ትይዛለህ ሞደርኒቲውን ዘመናዊነትን ዘመናዊነትን ስልጣኔን እንዴት ነው ምገፋው
ባህልን ሳትለቅ ማለት ነው
አሁን እንደ ጃፓን አሁን ጃፓን ባህሉ በጣም ስትሮንግ ነው እኔ ጃፓን እንዳንዴ በጣም የሚገርም ሀገር እኮ ነው አንድ ህዝብ ነን ይላል አንድ ቋንቋ ነው አንድ ታሪክ ነው አንድ መነሻ ነው ያለን የሚሉ ናቸው አሁን ይሄንን ስዊድንስ ብትል ተቀባይነት የለውም አንድ ህዝብ ነን አንድ ቋንቋ ብትልና ይሄንን እስቲ ምንድነው ኮንሰፕቱ ብለው የሄዱ ሰው ናቸው እስከ ጃፓን ድረስ ተቀራርበው ነበር እኮና አንደኛ ቁጥር ምንድነው ስልጣኔ ነው ስልጣኔ በጣም ይሽሽሹ ነበር ባህሌን እንዳለ ሆኖ እንዴት ነው ሞደርኒቲ ማሳፋት የምችለው የሚለውን በጣም እንደውም ሰውዬው እስራኤል ያለው ሰውዬው ስነግር ክሬዚ ነበሩ ብሎ ራሽያዊ እኮ ነው ራሽያዊ ይሁድ ነው እስራኤልም ይኖርና ሚኒሊክ በጣም ከጃንሆይ የበለጠ ግልጽ ነው መቼም ከኃይለ ስላሴ በበለጠ ምንም የሚቀራረቡ አይደሉም ሁለቱ በጣም ታሪክን የመረመሩ ሰዎች ሚኒሊክን የሚሰጧቸው ቦታ the great leader ነው ታላቅ መሪ ነው የሚባሉት እኮ እና ዩኒክ ነው እንደ አይነት አስተዳዳሪ አልተፈጠረም በታሪክ ውስጥ ነው የሚባለው
የሚገርመኝ
ኢትዮጵያ ውስጥ
የሚገርመኝ የእንትን የሳቸውን ደግነት የጣላቶቻቸውን ካሸነፉ በኋላ ምህረት እንደሚያደርጉና
ተንከብክ
አይሰማም
አሁን
አይሰማም
አንድ ወንድ ሁለት ቃላት
ጠፍቶኝ ገልሽ የሚኒሊክ እንደምትለው ደግነታቸው ሩህሩህነታቸውና ጣላታቸውን ካሸነፉ በኋላ ሊወጓቸው የመጡትን ጣላቶች ካሸነፉ በኋላ ሁሉ በሩህሩህነት የሚይዙ መሆናቸውን በተለያየ መንገድ አይተናል እንደውም ካልተሳሳትኩ ተክለ ጊዮርጊስን መሰለኝ በጦር ሜዳ አሸንፈው ከቆሰሉ በኋላ አስመጥተው እግራቸውን ቆስላቸውን አጥበዋቸዋል ራሳቸው እና እንዲህ አይነት መሪ ናቸው ንጉስ ጦና በጣም ነው የተዋጋቸው እንደውም እንግዲህ ያነበብኩት አንድ ቦታ ላይ መሬት ላይ እንጨት አሹሮ አካባቢ በሙሉ እንደሱ አድርጎ ፈረሰኞቻቸውን በዛ ሲጋልቡ ያሽ እንደ ምንድነው የሾለንትን ብዙ ገሎባቸዋል ምናምን ይባላል ግን ሾማውት ነው የሄዱት ካለቀ በኋላ ወይም ደግሞ ምህረት አድርገው ነው የሄዱት እንዲህ አድርገው ነው እንግዲህ አሁን እሳቸው የሚከሰሱበት አንዱ ምንድነው ሀገር አስፋፉ በጦርነት ሀገር አስፋፉ ነው የሚባሉት the fact is ማነው እውነቱ ግን ለምሳሌ አውሮፓስ ብንሄድ የጀርመኑ ኦቶ ቢስማርክ ፎን ቢስማርክ እና የጣሊያኑ ጋሪባልዲ ጀርመንም የተለያየች ሀገር ነበረች የተለያየ ፊውዳል ገዢዎች ያሉባት ሀገር ነበረች አንድ ጀርመን አልነበረችም በቢስማርክ ነው ዘ አይረን ቻንስለር ይሉታል እንደውም ከነስሙ ዘ አይረን ቻንስለር ነው የሚሉት ብለድ ኤንድ ምንድነው አይረን የሚል ሰው ነው በጉልበትና ደም በምን ነው አንድ ያደረጋት ያ ሰው ያሁን ጀርመን ውስጥ ትልቅ ክብር ያለው ዘ አይረን ቻንስለር ጋሪባልዲም እንደዚሁ ነቬኒሲያ ነሌሎቹ የራሳቸውን ስቴት የሚመሩ ነበሩ ያንን ሁሉ አንድ ያደረገው ጋሪባልዲ ነው ግን ጋሪባልዲ በሀገሩ በጣሊያን ውስጥ ትልቅ ክብር ያለው ነው ኦቶ ቮን ቢስማርክም እንደዚሁ ሚኒሊክ ጋር ላይ ሲመጣ ኢትዮጵያ ጋር ሲመጣ አጼ ሚኒሊክ ያንን የተከፋፈለ ሀገር አንድ አድርገው በሰላም ሰዎቹን ሾመው ምን ብለው ሳይገሉ ሳያስሩ የተሸነፉትን መሪዎች ለምንድን ነው እሳቸው የሰይጣን ተደርገው በተለይ በኦሮሞ አክራሪዎች ጋር ለምንድን ነው የሚቀርቡት
እኔ አንድ ሰሞኑን እንደገና ሳገላብጥ ምን ከመደበኛ ስራዎች የኢትዮጵያ እንትን ካንተ ጋር መነጋገር ከጀመርኩ በኋላ ነው እንደገና ደግሞ ይሄ ነገር ሊያስጠይቀኝ ይችላል ያው ስመራመር ነበር ምን ደረስኩ መሰለ እኔ እንደውም የሚመስለኝ በአጼ ምኒልክ ላይ ጥላቻው የተጀመረው ከአባ ጅፋር ጋር በተገናኘ ነው
ኦኬ
ይሁን ጅማ በጣም የታወቀ
የባሪያ መሸጫ ሀገር ነው
ባሪያ መሸጫ ሀገር ነው እና እነዚህ የኦሮሞ ባለስልጣኖች በለው በወቅቱ የነበሩት መሪዎች የበላይ እንትኑ አመራር ላይ ያሉት የራሳቸው ሆነ ጃንጀሮ የሚሉታል ጃንጀሮ ማለት ያው ኦሮሞ ነው እንግዲህ ሌላ ሰው ሊረዳን ይችላል እነሱን ነበር የሚሸጡት ኦሮሞዎች ራሳቸውን ነበሩ የራሳቸውን ህዝብ በባርነት የሚሸጡት እና አሁን ምን አሉ እሳቸው ታነ ከመጻፍ ሁሉ ጋር የተገኘ በሰው ልጅ የተቀረጸ ብትሸጡ እስከሞት ድረስ ነው ያሉት እና ያ እንዴት አይነት ያው መርካቶ እንደምንለው አዲስ አበባ የእንትን ያለን ትልቅ ገበያ ነበር ይባላል እና በዛ ምክንያት ያቺ ጅማ እንትን ሆነች ባሪያ ትሽጡ ስለተባለ በሞት ያስቀጣል ተባለ በእውነትም የተቀጣውሉ በሞት በጣም ቅራላቸው የገቢ ምንጫቸው ተስተጓጎለ ከፍተኛ ጅማ አካባቢ ከፍተኛ የገቢ ምንጭ የጀንጀሮን የራሳቸውን ህዝብ ሲሸጡ ነው የኖሩት ኦሮሞዎች እና አባጅፋር ቅሪላቸዋል በዚህ ያዝናሉ እኔ እንደኔ አስተሳሰብ ይሄ አንቲ የሆነ ጸረ ሚኒሊክ እንቅስቃሴ የተጀመረው ከዚህ ጋር ተያያዘ ይመስለኛል። ጥቅም ቀርቶባቸዋል። እባካችሁ ወገኖቻችሁን አትሽጡ በስላሴ አርያ ነው የሚል አንድ ቦታ ላይ ያነበብኩት። የእሱን ራሱ ፋሲኔቲንግ ሆን እጅግ የሚስብ አነጋገር አላቸው እና አዎ ለምንድን ነው አትሽጡ የሚለው ነገር እሳቸው ከወቅቱ በጣም ርቀዋል ይላል እንትና አሌክሳንደር ቦሎቶቪች ፍትህ የጎደላቸው አሰራሮች እንዲስተካከሉ በጣም ጥረዋል። ያ ነው እንግዲህ አንዱ በተለይ አሁን የጠቀስነው ህዝብ አካባቢ ጋር እንዲህ ሊጸረስ የቻለው ጥቅም ነው እንጂ ዘረኝነት ጋራ ወይም ደግሞ ከዚህ ምንድነው እሱ ጄኖሳይዳል ከሆነ ጋር የሚገናኝ ነገር አይደለም። መስፋፋት ያለ ነገር ነው። መስፋፋት አለ። እነዛም እየተስፋፉ ነው። አሁን ኦሮሞ ወደ እስከ ጎንደር ድረስ ጫፍ ድረስ በ16ኛው ክፍለ ዘመን እየሰፉ በመጡበት ጊዜ ድሮ የተለያየ ስም አለው። አሁን ደግሞ እንግዲህ ኦሮሞ ማይግሬሽን ማለት ጀምረዋል። ጋላ ኢንቬዥን ነበር የሚባለው። ኢንቬዥን ወረራ ነው። በሙሉ መጽሐፍቶችን ከ1985 ጀምሮ ወደኋላ ብትሄድ 400 ዓመት ኢንቬዥን ነው፣ ወረራ ነው። በኋላ ቀስ እያሉ ታታሪዎች ስለሆኑ የኦሮሞ ኤሊቶች እንትን መጣ፣ ምንድን ነው ኤክስፓንሽን መጣ፣ አየ መስፋፋት አሉት። ከዛ ደግሞ አሁን ደግሞ ማይግሬሽን፣
መጀመሪያ ወረራ ነበረ፣ ከዛ መስፋፋት ሆነ። የመጀመሪያው ኢንቬዥኑ ወረራ ነው፣ እንግዲህ በእኛ ቋንቋ ኤክስፓንሽኑ መስፋፋት ነው፣ ከዛ ደግሞ ማይግሬሽን። ኤኒዌይ ታሪኩ እንግዲህ ሀቁ ይሄ ነው። ከ16ኛው ክፍለ ዘመን ጀምሮ ነው ከሳውዝ ከወደ ታች ማይግሬት እያደረጉ የመጡት። እንደው ኢንቬዥን እንኳን ባንለው ኋላ ግን ኢንቬዥኑ እየተጠፋፋመ ሄዶ እንደውም በዛ አካባቢ የነበሩት አማራዎች፣ ጉራጌዎች ወዘተ ያንን ኢንቬዥኑን ለመከላከል ወደ ተራራ ከፍ ያለ ቦታ ላይ ይገቡ ነበር፣ ይሰፍሩ ነበር ይባላል። ፕሮፌሰር፣ አንድ የአማራ ብሔርተኝነትና ስንኮፈቱ ነው የሚለው ስንኮፈቱ የምትለው ጽህፈት ላይ በጣም እንዴት ነው ስትራይኪንግ የሆነ ቋንቋ ተጠቅመሃል። እኔ እንዳለ ደግመዋለሁ። አሁን ባለው የፖለቲካ አየር ኢትዮጵያን ከነብዝህ ብሔርነቷና መልክዓ ምድሯ የሚቀበልና የማህበረሰቦችን ልዩነቶች ሁሉ በመከባበርና ካድሎ ነጻ በሆነ የፍትህ አገልግሎት በእኩልነት አክብሮ መኖር ይቻላል ብሎ የሚያምን አስተላለፍ የአማራ ብሔርተኝነት ብቻ ነው ማለት ይቻላል ብለሃል። በዚህም መሰረት የአማራ ብሔርተኝነት መጎልመስ አነስተኛ የህዝብ ቁጥር ላላቸው ሁሉ ብሔረሰቦች ማንነትና እውቅና ክብር ሰጥቶ በሀገራቸው እንዲኖሩ ያደርጋል ትላለህ። የአማራ ብሔርተኝነት የተፈረከረከውን ኢትዮጵያዊነት የማይናወጥ ጽኑ መሰረት እንዲኖረው እንጂ የብሔር አገር የመመስረት ግብ የለውም ትላለህ። እስቲ እነዚህን ሪል ያስረዳን። አለበለዚያ እንትን እንዳይመስል ካላስረዳህን ይሄ ትምክህተኝነት እንዳይመስል አስረዳን።
አዎ አዎ፣ ግን በጣም ሪል የሆነ ነገር ነው። ምንም ትምክህተኝነት የለውም። በመሰረቱ ይሄ አማራ አይደንቲቲ የሚባለው ነገር በጣም አስቸጋሪ ነው። ብዙ ሰዎች የአማራ አሁን አማራ ዴዚግኔትድ ሆነህ እኮ ነው አሁን አማራ ነህ ተባልክ፣ አማራጭ የለህም እና እንደገና አማራነትን ህዝቡ እየተዋወቀው ነው እየተላመደው። መስከረም እንደምትለው እንግዲህ ምንም አማራጭ የለም፣ እንላመደው አማራነት። ምክንያቱም አንተ ዴቨሎፕ አላረግ ከውስጥ አማራ ሆነ አላደግም። አንተ ያደግከው ዘመዶች ከደሴ ነው የመጡት፣ አንተ ተወልደ ያደግከው ፈረንሳይ ሌጋሲዮን ነው። ምንድን ነው የአማራ አይደንቲቲ የነበረ? እኔ ዘመዶቼ የመጡት ከቡልጋ አካባቢ ነው ተወልጄ ያደግኩት። አባቴም እናቴም ራስ ልጅ እግር ሆኖ ነው ወደ መሀል አዲስ አበባ የመጡት። አማራ የሚለው ከአማርኛ ቋንቋ በስተቀር ዲስቲንክት ለየት ያለ ህልውና ምንድን ነው ማንነቱ የለውም። ጎጃሜው ከጎጃም የት ነው የመጣው የት ሀገር ሰው ነው ሲባል ጎጃሜ ነኝ ነው የሚለው፣ ጎንደሬ ነኝ ነው የሚለው፣ ሀረሬ ነው የሚለው እና ይሄ አይደንቲቲ አሁን አማራ ብሔረተኝነት ብዙ ጊዜ በእንትን ነው የምጠቀመው በትምህርት ጥቅስ፣ ምክንያቱም ከሌላው እጅግ የተለየ ነው። የአማራ ብሔረተኝነት መነሻው አማራ ይሁን እንጂ መድረሻ ኢትዮጵያዊነት ነው። ምክንያቱም ለብዙ ያማራ ህዝብ እስካሁን የተበዳየ አንድ የሆነበት ምንድነው? ይሄ ኢትዮጵያዊነቱ ነው። የማያወላውል ኢትዮጵያዊ አቋም አለ።
ላቋርጥህና ፕሮፌሰር ላቋርጥህና እንደውም ቋውን እንደማየው ከሆነ በየቦታው ይሄን ነገር ለመረዳት ሞክራለሁ። ምክንያቱም እኔም እንዳልከው ያደግኩት ምን ያደግኩት በኢትዮጵያዊነቴ ነው። ወሎዬ ነህ ዘርህ ተብያለሁ። እንደውም ትዝ ይለኛል ለትምርት ጎዝላብ እንደመጣሁ የቲፒኤልኤፍ የኦኤልኤፍ የምን ይያሉ ግራስ ያጋቡን ነብሱን ይማርና በእውነት አባቴ እንደወልኩና አበ እንግዲህኛ ወሎዮች አበ ነው የምንለው አዲስ አበባ ባድግም ምን ብለ አበ እኛ ምንድነን አልኩት። ምንድነው ምን ማለት ነው አለኝ። እኛ ምንድነን እዚህ ትግሬ የሚባል አለ ቲፒኤልኤፍ ማን ነው ኦኤልኤፍ ኦሮሞ አለ ኤርትራ አለ ያን ጊዜ ገና ኤርትራ ምን ጻፈው አንተማ የቆራ የነጻ ወሎዬ ከሆነ እንደዚህ ነው ያለኝ። ወሎዬ ነህ ነው ያለኝ። ሳድግ ነው ኢትዮጵያዊነቴ ነው
ባለ ያው ነው ምለ ጥያቄው በአንተው ራስህ መልሰኸዋል። እና በጣም ውስብስብ የሆነ አይ አሁን እነሱ መሰለኝ ወያኔም ኦሮሞም የፈለገው ነገር መመሰል ያው አዲሱ አስተዳደር አማራን እነሱ ከሰጡት ክልል የለችም ጋራ ለመስፋት ነው። እዛው ተወሰነ ተንደፋደፍ ነው አማራ አይደንቲቲን እዛው አሳድግ ነው። ያማራ ህዝብ በየትኛውም ኢትዮጵያ ውስጥ አለ የትኛውም ኢትዮጵያ ክፍል ላይ ኢንቨስት አርጓል ማለት የአይደንቲቲ የህሉና የማንነት እና ኢትዮጵያዊነት ብዙ ጊዜ ተነጋግ ኢንትሪንሲክል ወይም ምድነው ኢንተርትዋይን እንደሆነ ነገር ነው ከአማርነት ከሚባለው ነገር ሊለየው አይችልም። ለዚህ ነው የተሳሰረ ነውና እንዴ ለጥቃትም ያጋለጠው ከሆነ እኮ ነው። ለምንድነው ይላሉ ብዙ ሰዎች አማራው ምሁር ተሳታፊ የማይሆነው ህዝቡ ያለቀ አንዲት ወረቀት እንኳን ወርወር ማያረገው ለምንድነው? በሚያስ አሜሪካ ውስጥ ነግር ይችላልው እንደ ቢያንስ 10 ሺህ የሚሆኑ አማራ ተወላጅ ሆኖ ቶፕ ዩኒቨርሲቲ ውስጥ የሚያስተምሩ ተደማጭነትና ክብር እነዚህ ወደዛ ለስኮላርሺፕ ወደ አሜሪካ በመጡበት ጊዜ ኢትዮጵያዊ ሆነው ነው። ኦኬ እና ከኢትዮጵያዊነት ውጪ እንዴት ነው እፍረት አለ መሳቀቅ አለ ማፈር አለ መሸማቀቅ አለ አማራ ነኝ ብሎ ኢቭን አማራ ነኝ ቶሽ ያለምር ነው ከተናምጣው ግን ለአማራ ህዝብ
መብት
ብሎ ወገናዊነት ማሳየት አይቻልም? እና እኔ ብዙዎቹን አጥንቻለሁ አንድ ቀን ወረቀት ይወጣል እንጂ ምንድነው ያማራ ምሁራን ተሳታፊ ያልሆኑ ለሚለው ብዙዎቹ ችግራቸው ምንድነው? እኔ ወነቱን ለማናገር ግራ ገብቷቸው ነው። ምናልባት ኢትዮጵያ ጉዳይ ቢሆን ሊሳተፉ ይችላል። አይተ እንደሆነ አባይ ጉዳይ ላይ ገደብን በተመለከተ ያልወጣ ምሁር የለም እኮ በማስ ነው ወጣው ግን ያማራ ጄኖሳይድ ሲባል ያንን ለማውራት ያንን ፍለፊት ወጥቶ ለመናገር እንደማነስ እንደመውረድ ወያኔ ያዘጋጀልን ጉርጓር ውስጥ ገባን እነዚህ ደግሞ አዲስ የመጡትም ከሚል ከመሳቀጋ ነው። ግን እንከረጅ እንግዲህ የገረመኝ ግን ያ ነገር በጣም እየተለወጠ ነው። ስማቸውን በጠቅስልኝ የቀድሞ ሚኒስትሮች ሶስት ጋራ ተነጋግረናል። በቃ ጭንቀታቸው ሲናገሩ እንዴት ብለን እንውጣ አማራ ሆነ አንዱ ለየ ነው አንዱ ወጃሜ ነው እኔ ያንን ባህል አላቀውም ነው የሚሉ አንድ ምሳሌ ለስተሳት እንዳልፈበር እንትኖች ይሁዲዎች ምናልባት ከዚህ በፊት ተናግረው እንዳላቀ ይሁዲዎች 6 ሚሊዮን ጀርመኑ ሲገደሉ ብዙዎች ይሁዲነታቸውን አያውቁ ይሁዲ ነህ ያለው የሚገለው ነው
ናዚ
ይገለው አዎ እና ብዙዎቹ እዛ ተወልደው ያደጉ 300 400 ከስፔን ነው የመጡት በ18ኛው 6ኛው ክፍለ ዘመን ነው ምናምን ነው ወደ እንት በርሊን ምናምን እና ይሁዲዎቹ በስማቸው ብቻ ጎልድ ምናምን በሚለው ይሄዱና ሶስተኛ ጄነሬሽን ይሄ ምናዚዎች ኤስኤስ ያገኙበታል ጂውሽ ሳውንዲንግ የይሁዳዊ ኢብራይስጣዊ የሆነ ስም ሲያው ከተተው ይሄን አስገባው ይላል። እኔ ጀርመን ነኝ
አይ ሰማይለም
አዎ ይሁዲ ነው ያንዴ ቋንቋ የሚናገሩት ይሁዲዎች ይሁዲ የሚባል አይችሉም። ሶ አሁን የይሁዲዎች ምን ጀመሩ አንተ ብቻ አይደለህም እኮ አንተ ራስህ አይደለም ህልውናህን የምትወሰነው ወይም እንደማንነትህን ሌላ ሰው አፍጦ መጥቶ አህመድ አማራ ነህ ካለ ምንድነው መሆን የምትችለው የግድ አማራው እዛው ተስተንትን ብለ ገብተ ነው የምትጋደለው የምትዋጋው? ያው በሱ ስም ነው የሚገልህ በማታቀው ነገር ባልገባህ ነገር ጥፋት ምን እንደሆነ። አሁን ኢትዮጵያ ውስጥ እየተደረገ ያለው እኮ ያቺ ልጅ አሁን የስድስት ዓመቷ ላይ ስትገዳ
ወላሂ አለችው
ወላሂ እኔ ሁለተኛ አማራ አልሆንም ስትል አማራነት ምንድን ነው? ግራ ገብቷታል እኮ በኦሮምኛ እኮ ነው ያንን ያለችው።
መጥፎ መሆኑ ተረድታለች፣ መጥፎ መሆኑ ተረድታለች፣ እንደሚያስገድል ተረድታለች።
አዎ ይሄ ነው እንግዲህ አይደንቲቲ የሚባለው በጣም ፍሉድ የሆነ ግራ የሚያጋባ 60 ዓመት ሆነ ሁሉ አዲስ አይደንቲቲ አዲስ ህልውና አልበለው ምንድን ነው ማንነት ልትሸከም ትችላለህ የማታውቀውን። እና አሁን አማሮች ማለት መሞታችን ካልቀረ አማራ ብለን አላደግንም ተብለን አላደግንም፣ ግን ኦኬ አለዛ ግን አይቀርልህም ሞት እኮ። ምክንያቱም ብዙ ጊዜ የዳይናሚክ ፕሮሰስ አለ፣ ገዳይ ይወስንልሃል ማንነት። ግን ይሄን እንዴት አድርጌ ማስረዳት እንደምችል አላውቅም፣ ግን
እናወራለን ወደፊት በሰፊው እናወራለን። እጅግ በጣም አመሰግናለሁ ፕሮፌሰር፣ የሄድክበት ጉዳይ ተሳክቶ ውጤት እንደምታገኝ ባለሙሉ ተስፋ ነኝ። እራሱ ይሄንን ኬዝ ለማውራት ለማስረዳት የጀርመን ዲፕሎማቶችን የተለያዩ ኢንተሌክቹዋሎችን የአውሮፓን ለማስረዳት እዛ ድረስ መሄዱ ኢትስ ቢግ ዲል። በጣም ነው የማመሰግነው። በኢትዮጵያ ድምፅ ሬዲዮ ስም ከፍ ያለ ምስጋናዬን አቀርባለሁ። በሰላም ተመለስልን።
እኔም አመሰግናለሁ።
ሰላሙን ሰላሙን። ቻው
ቻው። ሙዚቃ ትጋብዘኛለህ? እንዴት ነው?
ልጋብዝ እችላለሁ። ትንሽ ቆይ፣ እዛው ላይ ሁን። ትጋብዝልኛለህ? ቴክኒሽያኑን ስቲል ጠይቀው። ትጋብዛል? ይጋብዛል። እንግዲህ አድማጮቻችን የዛሬው ፕሮግራማችን እዚህ ላይ ይጠናቀቃል። አንድ 5 ደቂቃ ትቀረናለች። ከፕሮፌሰር ግርማ ጋር ይችን ሙዚቃ እየኮመኮምን እንቆይና 6 ሰዓት ላይ ፕሮግራማችን ያልቃል። በሳምንት ፕሮግራማችን እስከምንገናኝ እስከ ሳምንት መልካም ሳምንት።
Bermat me, you've got the ring in it. በሐድነት በሐድነት